እናነባለን። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። በጌታ በኢየሱስ ስም አነባለሁ። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ ከተላሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን ቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግስት ስበክ አለው። ደግሞም ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤተሰቦች እንድሰናበት ፍቀድልኝ አለ። ኢየሱስ ግን ማንም መርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም አለው ይላል። እንጸልያለን። አምላካችን የቃልህን ደጆች አንተ ክፈትልን፣ እንድንማረው የምትፈልገውን የምንታነጽበትን ጌታ ሆይ የምንቀደስበትን ለዕለት ዕለት ሕይወታችን የሚሆን መልካም የሆነ የጸጋ ቃል አንተ ስጠን፣ አስተምረን፣ ጆሮቻችንን ልቦናችንን ሁሉ ክፈት። ክብር ሁሉ ለስም ይሁን። ይህ ጉባኤ እኔም ጭምር ጌታ ሆይ በኃይል በስልጣን ስር እንድንሆን ሆን ለምንሃለሁ፣ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ላስተምረው የፈለግኩት ነገር ባለፈው ያስተማርኩትን ለመቀጠል ነበረ ያሰብኩት። በእግዚአብሔር ፊት መኖር፣ በጌታ ፊት መመላለስን የሚመለከት ትምህርት ነበረ ለማስተማር ልቤ የፈለገው። ያንን ትምህርት ያላገኛችሁ መቼም በጣም በጣም ኢንካሬጅ አረጋችኋለሁ። ያለፈው ሳምንት ደግማችሁ ሲዲውን የሰማችሁ እስኪ እጃችሁን አሳዩኝ። እግዚአብሔር ይመስገን። ተወሰኑ ሰዎች ይህን ሲዲ ደጋግሞ እንደሰሙት ነግረውኝ ነበረ። እግዚአብሔር ይመስገን። ስለዚህ በእግዚአብሔር ፊት መኖርን በጣም ብዙ ልንማረው የሚገባ ነገር አለው። ብዙ መንፈሳዊ ፕራክቲስ አለ፣ ሰዎች የጌታ ልጆች ሊያውቁት የሚገባ። እሱን እግዚአብሔር እንደሚፈቅድ ወደፊት እናያለን። ዛሬ ግን በምንመለከተው በእግዚአብሔር ቃል ውስጥ በትጋት ስለሚገለጽ ጸጋ ነው። ጸጋ ትጋት ይፈልጋል። ትጋት ብቻ አይደለም፣ ጸጋ ብዙ ተጋድሎ ይጠይቃል። ጸጋ እንዴት ነው? ዝም ብሎ በሰነፍ ህይወት ውስጥ የሚገለጥ ባህሪ የለውም። ጸጋ ለሰነፍ ሰው አይሆንም። የእግዚአብሔር ጸጋ በትጋት መገለጡን የጸጋን ጸጋነት የሚያጠፋ ይመስለናል። ጸጋ እንዲሁ ሰው ሳይለፋ ሳይደክም የሚሰጥ ነገር ነው። ለምን ትጋት ያስፈልገዋል ልንል እንችላለን። እነዚህን ሁኔታዎች ለመዳሰስ እንድንችል ያዘጋጀው ትምህርት ዛሬም በመግቢያ ላይ ያሳየኋችሁ ላይ መነሻ አድርገን እንመለከታለን። ምንጊዜም ጌታ ኢየሱስ ክርስቶስ ተከታዮቹ የሚሆኑትን ሰዎች ተከታዮቹ ለመሆን ያበቃበትን ጸጋ መጀመሪያ ማየት በጣም ጥሩ ይሆናል። በዚህ ባነበብነው ክፍል ላይ ብቻ በመመስረት እንኳን ብናይ ሶስት ሰዎች ጥሩ ምሳሌ ይሆኑናል ስናይ። እና አንደኛው ሰው ጌታ ኢየሱስ በመንገድ ሲሄድ እንዳገኘው አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ ብሎ ኢየሱስን ሲጠይቅ እናያለን። ሳይመሰከርለት ወዶ ገባ ክርስቲያን ተገኘ፣ ምን ችግር አለ? ና ግባ በለው ነው ማለት ያለበት ጌታ። ነገር ግን ጌታ ኢየሱስ ክርስቶስ ለዚህ ሰውዬ ምን ይለዋል? ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች ምን አላቸው? መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ምናልባት ከዚህ ክፍል ብቻ እንኳን ተነስተን ብንመለከት ጌታ ኢየሱስ የዚህን ሰው የልቡን ሐሳብ አይቶ የሚመልስ ይመስላል። ይሄ ሰው ጌታ ኢየሱስ ክርስቶስ በብዙ ሰዎች ሲታጀብ፣ ሰዎች ሲከተሉት አይቶ እንዴ ያዋጣል ከዚህ ሰው ጋር መሆን፣ ወደ ሄደበት ሁሉ ብሄድ አብሬው ብሆን ሊል ይችላል። እና በእንደዚህ ያለ አይነት መንገድ ጌታን ለመከተል የፈለገ ይመስላል። ስለዚህ ጌታ በልቡ ያለውን አይቶ የመለሰ ነው የሚመስለው። እኔ መኖሪያ የለኝም ነው የሚለው ጌታ ኢየሱስ። እና እኔን ለመከተል የሚፈልግ ሰው ከኑሮ አንጻር ያሰበው ነገር ካለ ይሄ ነገር እንደማይገኝ ወቅ ነው የሚለው። ሰውየው ግን ሲመልስ በዚህ ቦታ ላይ ይታይ ምንም ይሁን ምንም ገደልም ግባ የትም ግባ ካንተ ጋር ሄዳለሁ አላለም። እና ጌታ ከመለሰለት የተነሳ የዚህ ሰው ነገር ጸጥ እንዳለ ነው ይሄ ክፍል የሚያሳየን። ሌላው ግን ደግሞ ጌታን ምን ይለዋል? ተከተለኝ ይለዋል። ሌላውም ተከተለኝ ብሎ ኢኒሼቲቭ ወስዶ የሚቀሰቅሰው ጌታ ኢየሱስ ራሱ ነው። ተከተለኝ ብሎ የሚጠይቀው ጌታ ኢየሱስ ነው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን ቀብር ዘንድ ፍቀድልኝ አለው። እና ይሄኛው ደግሞ በጌታ ቅስቀሳ በጌታ አነሳሽነት ተከተለኝ ተብሎ ምክንያት ይሰጣል። ምንድን ነው ይላል? አባቴን ምን ላርግ? ልቅበር ይላል። አባቱ ሞቶ ሊሆን ይችላል፣ ወይንም አባቱ ምናልባት በዚህ ቦታ ላይ አባቱ ሞቶ ቢሆን መገኘቱም ያጠራጥራል። ነገር ግን ቤተሰቦቼን እንደው መልክ ሊያስይዝ አባቴ ማርጀቱ መሞቱ ነው እና አንደኛው ላጠናቀውና ከዛ በኋላ ምን አረጋለሁ እከተላለሁ የሚል ይመስላል። ጌታ ኢየሱስ ለዚህም ደግሞ መልስ ይሰጠዋል። ኢየሱስ ሙታናቸው እንዲቀብሩ ሙታንን ምን አርጋቸው? ተዋቸው። አንተስ ሄደህ የእግዚአብሔር መንግስት ስበካለው። እና ጌታ ኢየሱስ ክርስቶስ ወይ አባቴ ሞተ እንዴ ለቅሶ ማን ድረስ እንዴ ይሄንማ ማድረግ አለብን ሲል አናይም። ጌታ ኢየሱስ ምን ይለዋል? ሙታናቸውን እንዲቀብሩ ተዋቸው ይለዋል። የእግዚአብሔር መንግስት ስበክ ይላል። ሌላው ደግሞ በዚህ ቦታ ላይ ጌታ ሆይ እከተላለሁ ይላል። ነገር ግን አስቀድሜ ከቤተሰቦቼ ምን ላርግ እንድሰናበት ፍቀድልኝ አለ። ኢየሱስም ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ምን አለው? ከኔ በኋላ ሊሄድ አይችልም አለው። የእግዚአብሔር ስም የተባረከ ይሁን። አንዳንድ የእግዚአብሔር ሰዎች እነዚህን ሶስት አይነት የደቀ መዛሙርት ሕይወትን ያሳያል ይላሉ። አንደኛው አላደለም እንዴት ነው ችኩል የሆነ ደቀ መዝሙርን በቃ ወንደው ሁሉም ቦታ ውስጥ ልግባ የሚል በራሱ የሚነሳሳን ሰውን ያሳያል የሚሉ አሉ። አንዳንዱ ደግሞ ደቀ መዝሙር ደግሞ አላደለም ፕሮክራስቲኔት የሚያደርግ ነገ አረጋለሁ ወደፊት እንትን አረጋለሁ ይሄን ካረኩ በኋላ ያለ ፕላን የሚያወጣን ያሳያል። ሌላው ደግሞ አላደለም በተለያዩ መሰናክሎች ራሱን ወደ ኋላ የሚያስቀርን ያሳያል ይላሉ። ይሁን እንጂ በዚህ ቦታ ላይ እኔ ደግሞ ማየው አንድ ነገር ምንድነው? ሰዎች በራሳቸው መነሳሳት ጌታን ሲከተሉት የመጀመሪያው ሰው የሚያሳየው ጌታ ኢየሱስ ክርስቶስ አንዱን ይጠራዋል፣ አንደኛው ደግሞ በራሱ ራሱን ሲጠራ እናያለን። እውነተኛ ደቀ መዝሙርነት በጌታ ጥሪ የሚመጣ ነው። እኔ ይሄ ነገር በጣም ብዙ ጊዜ አስበዋለሁ፣ ከልቤ ነው የምነግራችሁ። እና ክርስቲያኖች እንዴት ነው በራሳችን ምርጫ ወደ ቤተ ክርስቲያን የመጣን ነው የሚመስለን ብዙ ጊዜ። ቀኛ ፈልገን የመጣን ካልተመቸን ምንቶ ከፈለግን ምቀር አላደለም እንዴት ነው ትንንሽ ነገሮች በቀላሉ ወደ ኋላ የሚያሰናክሉን እንሆናለን ብዙ ጊዜ። የተጠራነውን ጥሪ ካንሸስ ምንሆን አይመስለንም። ወንጌል ጥሪ ነው። ወደ እግዚአብሔር የመጣ ነው። እግዚአብሔር ለኛ ምንም እንኳን ጌታን አምኜ እኔ ፈቀድኩ መረጥኩ ብንልም የእግዚአብሔር ጸጋ የተገናኘን ሰዎች መሆናችንን መርሳት የለብንም። እግዚአብሔር ባንድም በሌላም መንገድ እሱን እንድናምን እንድንከተለው እግዚአብሔር እድል ባይሰጠን ማናችንም በእግዚአብሔር ቤት ውስጥ ለመገኘት አንችልም። ፕሮግራም አድርጌ ነው የዳንኩት እኔ ነኝ የዳንኩት የሚል ሰው የለም። ይህንን በሕይወታችን እግዚአብሔር በብዙ መንገድ የሚያሳየን የሚያስተምረን ነገሮች ይኖራሉ ብዬ አምናለሁ። እና በዚህ ቦታ ላይ ስንመለከት በዚህ ቦታ ብቻ ሳይሆን ወደምትሄድበት ሁሉ ከተላሃለው ያለው ሰውዬ በራሱ ፈቃድ ወደ ጌታ ቢመጣ ሪሊ ጌታ ያ ሰው የሚፈልገውን ነገር በማያገኝበት ጊዜ ጌታ ኢየሱስን እስከ መጨረሻው ሊከተለው አይችልም። ሁለተኛውም ደግሞ ጌታ ኢየሱስ ክርስቶስ ሲናገረው ጌታን ብሎ ቢከተል ጥሩ ነበር፣ ነገር ግን ምን አለ? መሰናክሎችን አደረገ። እና የእግዚአብሔርን ጸጋ ችላ የሚሉ ሰዎች እግዚአብሔር ሲጠራቸው እድል ሲሰጣቸው ችላ የሚሉ ሰዎችን የሚያሳይ ይመስለኛል። ይህን ሰው ሳየው እግዚአብሔር ቀርቦ ሳለ ምን አርጉት? ፈልጉት እንደፈለግን ፕሮግራም አውጥተን የዛሬውን ጥሪውን ግኖር አረጋለሁ ነገ ነገ ሲጣራኝ እንትላለሁ ምንለው ነገር አይደለም። እግዚአብሔርን ሌላ ጊዜና ማለት አይቻለም። እግዚአብሔር ዛሬ መጥቶ ካለ የመዳን ቀን ያቺ ጊዜ ብቻ ልትሆን ትችላለች። ስለዚህ ብዙ ጊዜ እግዚአብሔር የሚሰጠንን እግዚአብሔር ወደ ቤቱ ያመጣነን እሱ እንድናምነው እንድናገለግለው ወደ ጌታ እንድንጠጋ የሚደረግልን ጸጋ ከእግዚአብሔር እንደሚመጣ ማወቅን ልብ ማለትን እግዚአብሔር እንዲሰጠን በእውነት መለመን አለብን። ውድ ወገኖች አንዳንድ ጊዜ አንድ ወንድማችን ሲመሰክር ነበር። የዛሬ ስንት ዓመት ቆይቷል እዚህ መጥቶ ድሮ ይሄ ህንጻ ከመፍረሱ በፊት ነው ቻፕል ውስጥ ይያለን ለነግራቸው አልችልም እህል እንጨት ይለይ ነበር አለ። መብላት በቃ የምግብ ጣም የመጠጣት ጣም የእህል ሽታ ሁሉ ያስጠላይ ነበር አለ። ህመም መብላት መጠጣት እንኳን ከእግዚአብሔር ነው ወገኖች። መራብ ከእግዚአብሔር ነው። መጠማት ከእግዚአብሔር ነው። እንኳን መንፈሳዊ ነገር ተታችሁ። ስለዚህ እግዚአብሔር ወደ ቤቱ የሚያመጣንን የሚሰጠንን ጸጋ በፕሮግራም ምናረገው ሲመቸን ምናረገው ስንፈልግ ምናደርገው አድርገን ምናይ ሰዎች ብዙ ነገር እንዳይበላሽ በህይወታችን በጣም መጠንቀቅ አለብን። ምቼም ሰሞኑ ዜና ሰምታችኋል አንቶኒ ቦርዴን ነው የሚባለው ሲኤንኤን ላይ ምቼም ሰደንሊ እግዚአብሔር ያሳያችሁ ፓሪስ ውስጥ ነው አይደለም ለተመሳሳይ ስራ ነው ሄደው ራሱን ሰቅሎ ተገኘ። ያ ሰው አሁን ስንት ጊዜ ቴሌቪዥን ላይ ተነዋል ማናቃቸው ነገሮች ለማየት እድል በሚሰራው ስራ ሳይቶናል። ካን ዩ ኢማጂን የሰው ህይወት እንደዛ ባለ መንገድ ሲያልፍ እኔ እንደማቀው ሰው ያህል ነው የደነገጥኩት። እነቴን ነው ምነግራችሁ እንዴት ያሳዝናል። ህይወታችን በእኛ እጅ አይደለም ያለው። የሚያዝን ሰው አይመስልም። እናቱ ስትናገር የኒውዮርክ ታይምስ እንትን ኤዲተር ነበረች ነው የሚባለው ይሄ ሰው በጣም ሰክሰስፉል የሆነ ሼፍ የነበረ ነው። እንግዲህ እንደምታውቁት ሾው በጣም ተወዳጅ ሆኖ በጣም ነው አድቨርታይዝድ የሚደረገው። ነገር ግን ምንድነው የነካው? የቀለደ የተጫወተ የበላ ነው የሚታየው። ሰው ውስጥ ስንት ነገር አለ በሰው ህይወት ውስጥ እንዴት የሚገርም ነገር ነው። እኔና እናንተ ዛሬ በእግዚአብሔር ቤት ተሰብስበን አደብ ገዝተን በሰላም በቤታችን ወጥተን መንገባበት ጸጋ እግዚአብሔር እኛን ስለ ተጠጋን ይሆን እንጂ እኛ ፕሮግራም አርገን ፈልገን አለ አይደለም አስበን እኛ ምናረገው። ፕሊዝ እግዚአብሔር ይሄን አቲቲዩድ ይሰድብን። ጌታን ልንከተለው የተረዳንበትን ጸጋ ማድነቅን እግዚአብሔር ይስጠን። ወገኖቼ ከልቤ ነው መነግራችሁ ይሄን ሁሉ ጊዜ ማሰብ አለብን። ስለዚህ እነዚህ ሰዎች ወደ ጌታ ጋር የመጡበትን ሁኔታ ስንመለከት በጣም ብዙ ነገሮች እንማራለን። ጌታ ኢየሱስ ክርስቶስ ወደ እርሱ የጠራቸውን ሰዎች ስንመለከት በመጽሐፍ ቅዱስ ላይ ማቴዎስ 4:22 ላይ እንመለከታለን። ከዚያም እልፍ ብሎ ሌሎችን ሁለት ወንድማማች የዘብዴዎስን ልጅ ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋራ በ ታንኳ መረባቸውን ሲያበጁ አየ ጠራቸው። እነርሱም ወዲያው ታንኳይቱንና አባታቸውን ተተው ምን አረጉት ተከተሉት። እግዚአብሔር ያሳያችሁ በስራ ላይ ናቸው። አባታቸው ዛብሯቸው እየሰራ ልጆች ቤተሰብ የቤተሰብ ስራ ነው የሚሰሩት። ፊሸርሜን ናቸው አሳጥማጆች ናቸው። ጌታ ኢየሱስ ክርስቶስ ተከተሉኝ ሲላቸው ተከተሉት። እንዴ ይሄ ያላሳደገ ኢየሱስ አብሮ ያላደገ ያልኖረ ኢየሱስ አክስት አጎ ዘመድ ከሚባሉት አንዱ ተብሎ ማይጠራ ኢየሱስ ባንዴ መጥቶ ተከተሉኝ ሲላቸው ምን አይነት ማግኔት ነው ያለው? ምን አይነት ማግኔት ነው ያለው? ኢየሱስ ይማርካል። ክብር ለእግዚአብሔር ይሁን። እና በዚህ ቦታ ላይ ስትም ታንኳይቱንና አባታቸውን ትተው ተከተሉ። ምን አይነት ማራኪ ጌታ ነው? ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ማቴዎስ 9:9 ላይ ስትመለከቱ ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል ታክስ መቅረጫ ማለት ታክስ ኮሌክተር ማለት ነው እንጂ ሌላ ቅርጽ አይደለም ይቀርጸው ወገኖች። ታክስ ኮሌክተር ነውና የሚባል አንድ ሰው አየና ተከተለኝ አለው። ምን አረገ? ተነስቶም ተከተለው። ተከተለው ማለት ምን ማለት እንዳይመስላችሁ አንድ ብሎክ ሁለት ብሎክ ሄደ ማለት አይደለም። በቃ ፎር ጉድ ለቆ ያንን ስራ ላይ መለሰበት ማቴዎስ የማቴዎስ ወንጌል ጻፊ ሆነ። የቀሩትም የጌታ ደቀ መዛሙርት ህይወታቸውን ሁሉ እስኪሰጡለት ድረስ ሆኑ። ክብር ለእግዚአብሔር ይሁን። ጌታን መከተል በቃ በጣም ሚራክል የሆነ ነገር ነው ራሱ። እኔ በጣም ብዙ ሰዎች ጌታን የተከተሉበት እኔ መንገድ ላይ በጨርቆስ ቤተክርስቲያኑ ጨርቆስን መጣቁ ካላችሁ ይሄው እዚህ የተቀመጠ ወዳጄ ኤፍሬም ለሱ ድሮዊንግ ፔፐር ልገዛለት እየሄድኩኝ ነው ድሮዊንግ ፔፐር ግዛልኝ ብሎ ለመነኝ። ጥናት ሲያጠና ስለነበረ ከስቴሽነሪ ልገዛለት ለትምህርት ቤት የሚሆነው ልገዛለት እየሄድኩ ሲጃራ ያጨስኩ ሲሄድ ነው እግዚአብሔር የተናገረኝ። እኔ አሁን እግዚአብሔር ተናገረኝ ብዬ ብል ምንድን ነኝ? እኔ ሲጃራ ያጨስኩኝ እኔ ምንም ነገር ስለ ሃይማኖት እንደውም እነሱን የሚያስክድ ንግግር ክፉ ነገር ነበር የምናገረው ወገኖቼ። እና እኔን እዛ ቦታ ለጌታ ተናገረኝ መንገል ተመልሼ እንዴ አሁን እኔ እግዚአብሔር ተናገረኝ ብል ምንድን ነው የሰማሁት ድምጽ እንዴት ነው የሰማሁት? ከዛ በኋላ ቤት መጥቼ ድሮዊንግ ፔፐሩን ለሱ ሰጠሁት እና እሱ እዛ ጥናት እያጠና ሳለ እኔ ምንም በቃ የሐሳቤ ውስጥ ገብቷል። ቴሌቪዥን ልጆች ፕሮግራም ሊያው የእሱ እህት ቤት ነበርን ያለ ነው ቴሌቪዥን ሊያው የሰፈር ልጆች መጥተው ተሰብስበዋል እዛ ሳሎን ቤት ውስጥ። ከእነሱ ጋር ቁጭ ብዬ አባባ ተስፋዬን አይ ነበር ማድረገው ጠፍቶብኝ እና የቅዳሜ ፕሮግራም የአባባ ተስፋዬ ታስታውሳላችሁ። እና እዛ እያየው እሱ ወጣ። ከዛ ይመለሳል ብዬ ስጠብቅ አልተመለሰም። እኔም ወደ ቤቴ ሄድኩኝ። ተጠራራንና ማታወክ እያደረግ እንዲ ለም የት ሄድክ አልኩት። ይኸውና እዚህ ቁጭ ብሏል ወንድሜ። እኔ አንተ እኔ ኃጢአተኛ ነኝ አለኝ። እንዴት አልኩት። ከዛሬ ጀምሮ እዚች ኪሴ ውስጥ ያለችውን ሲጃራ ጨርሼ ከዚህ በኋላ ሁለተኛ አላጨስም አለ። እኔ ወደ እግዚአብሔር ነው የምመለሰው አለ። እኔ አንደኛ እኛ እንደዚህ ያለ እኔ የገጠመኝን ነገር መናገሩንም ፈራው። እኔን እግዚአብሔር ተናገረኝ ብል በቅ የሚቀልዱብኝ ነው የመሰለኝ። ከዛ ሮጠ ሄደና ክብሪት ገዛ። ገዛና አንዳንድ ሲጃራ ሰጠንና ሌላ ጓደኛችን አለ። በህሊና ውስጥ ነው ወቀሳ በቃ የራሴ ህሊና እንደ ሌላ ሰው የሚናገር ሆኖ ነው የሚሰማኝ። እና በቃ እሱ እንደዚህ ወሰነ፣ አንተ ግን ምንድን ነው የምትወስነው የሚል ነገር መጣብኝ። ከዛ ሲጃራውን ሰብሬ ጣልኩት፣ ቦይ ውስጥ ከተትኩት። ከዛሬ ጀምሮ እግዚአብሔርን እከተላለሁ አልኩ። ያ ጓደኛዬ በጣም አንተ ጥጋበኛ ሲጃራውን ሰብረ ጥላለ አራራ ሲይዝ ግስላ ያምርሃል ለእኔ አሰጠኝም ብሎ ሰደበኝ። እና ስምንተኛው ሺ ደርሷል ብዬ የመጀመሪያውን ወንጌል ሰበኩት። ወደ እግዚአብሔር መመለስ አለብን። እኔ ሰምቻለሁ አርማጌዶን የሚሉት ጦርነት አለ። እኔ እሱ የሚሆን ይመስለኛል ወደ እግዚአብሔር መመለስ ምንድን ነው የምን ፉካሬ ምናምን አልሰማም እለዋለሁ። እኔ አልሰማው ሲዋሩ የሰማሁትን ነው። መጽሐፍ ቅዱስን በደንብ አላቅም እና ሳስረዳው ነበረ። ከዛ እንደዛ እያደረግን ሄድን ወገኖች። የመጨረሻ ላይ እኔ ቅዳሜ ነው ቀኑ፣ ረጅም ታሪክ ነው። እቤቴ መጣው እና እሁድ የትም አልገባሁም፣ ሲኒማ ቤት አልገባሁም፣ ጫት አልቃምኩም፣ ምን አላልኩም። ሰኞ ጠዋት አዲስ ፍጥረት ነበርኩ። ወገኖቼ ይሄንን በህይወቴ ሁሉ ልረሳው አልችልም። እኔን የሚያቁኝ ሰዎች ሁሉ እንደተለወጥኩኝ አዲስ ሰው እንደሆንኩ ሰው ሁሉ ይገባው ነበር። እና አንድ ጓደኛ የሰኞ ጠዋት ፒፓ ነበረችኝ፣ እንደዚህ ሲጃራ የምናደርግበታለን፣ ዱቄት እንከትበታለን። እና ሁሌ ጠዋት ጠዋት እየሳልኩኝ ሁሁ እያልኩ ሁሉ አጨሳለሁ። እና ከዛ ያ ልጅ ፒፓሽ የት ሄደሽ ተስፍሻለኝ ዛሬ? እኔ ወደ እግዚአብሔር ተመልሻለሁ አልኩት። ከዛሬ ጀምሮ እግዚአብሔርን ፈርቼ እግዚአብሔርን እየወደድኩ ነው የምኖረው አልኩት። ስለው ጥሩ መንገድ ይዘሃል አለኝ። ያ እንደ ሞራሊስት ነገር ነው፣ ያው ጠላ ጠጅ ምናምን ይጠጣል፣ ግን እኔ ከኔ ጋር በትምህርት በምናም መቀራረብ የሚፈልግ ልጅ ነው። ቀኑ ሁሉ እንደዛው አልኩ። በሳምንቱ ቸርች ሄጄ ጌታን ተቀበልኩ። እግዚአብሔር ይመስገን። ይሄ ጌታ እንዴት ያለ መልካም ነው! እግዚአብሔር ሲጠጋን ማወቅ አለብን። እግዚአብሔር በህሊናችሁ ውስጥ በልባችሁ በመንፈሳችሁ ሲናገራችሁ ቀርቦ ሳለ ፈልጉት ይላል። ቀርቦ ሳለ እግዚአብሔር ሲጠጋን ያስታውቃል፣ ሲጠጋችሁ ያስታውቃል። ለልቡ አናገራለሁ ይላል። ልባችሁ ውስጥ ይናገራችኋል። ልባችሁ ውስጥ ሲናገራችሁ ይሄ ያለሽበት ሁኔታ ያለበት ሁኔታ ጥሩ አይደለም፣ ወደ እኔ ተመለስ የሚል ስቲል ስሞል ቮይስ አለ በውስጣችን፣ በህሊና ውስጥ የሚመጣ የእግዚአብሔር ተግሳጽ፣ የእግዚአብሔር ምክር፣ የእግዚአብሔር የሚያባብል ቋንቋዎች አሉ። እነዚህን ችላ አትበሉ ወገኖቼ። በጥቂቱ ብትሰሙት እግዚአብሔር በብዙ ሲናገራችሁ ልትሰሙት ትችላላችሁ። ክብር ለእግዚአብሔር ይሁን። እኔ ጌታን ባላገኝ ይሄው ኤፍሬምን ጠየቁት። እኔ የጥፋት ልጅ ነበርኩ። እኔ አካሄዴ ማደርገው ነገር በሙሉ ለጥፋት እሳት ውስጥ የሚገባ ባህሪ ነበርኝ። እውነቴን ነው የምነግራችሁ። ነገር ግን እግዚአብሔር ያኔ ባገኘኝ ኢያፓ ሆኜ እሞት ነበር። አም ቴሊንግ ዩ ጓደኞቼ ሁሉ ኢያፓዎች ነበሩ። ከዛ ሁሉ ያዳነኝ እግዚአብሔር። ዛሬ እኔ እዚህ ቆሜ ወንጌል ሰባኪ ሆኜ ይህን ሁሉ ዘመን እንድኖር እግዚአብሔር አረገ። ክብር ለእግዚአብሔር ይሁን። እግዚአብሔርን መስማትን ማወቅ አለብን። እግዚአብሔር እነዚህን የእግዚአብሔር ሰዎች ከገበታቸው ላይ ከአባት ከእናታቸው ከቤተሰቦቻቸው ሲጠራቸው ተነስተው ብድግ ብለው ተከተሉት። ይሄ ጸጋ ነው ወገኖቼ፣ ይሄ ጸጋ ነው። ይሄ ሳክሪፋይስ አይደለም፣ ጸጋ ነው። የእግዚአብሔር ጸጋ ነው። እኔ አሁን ለእግዚአብሔር ምንድነው ዋጋ ከፈልኩ የምባለው? እግዚአብሔር ከሚጎዳኝ ነገር አዳነኝ እንጂ ከሚጠቅመኝ ነገር ምንም ነገር አላስቀረብኝም ወገኖቼ። ስለዚህ እግዚአብሔር እኔና እናንተን ሲጠራን የጸጋ ጥሪ እንደሚጠራን ማወቅ አለብን። ክብር ለእግዚአብሔር ይሁን። እነዚህ እንደ ቀመዛሙርት ከጠራቸው በኋላ ኃላፊነት ሁሉ ሲሰጣቸው ነው የምናየው። ማቴዎስ 11 ላይ 12ቱ እንደ ቀመዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስቱ ላይ ደዌን ህማምን ሁሉ እንዲፈውሱ ስልጣን ሁሉ ሰጣቸው። ከጠራ በኋላ ለቁም ነገር ነው የሚጠራው ጌታ። ክብር ለእግዚአብሔር ይሁን። በቃ ግባና ተቀላቀል። እዛ እንደሆነ ቸርች ፈልገ እዛ ዝም ብለው ውርውር በል ገባ ውጣ በል አይልም እግዚአብሔር። እግዚአብሔር በዓላማ ነው የሚጠራን። ክብር ለእግዚአብሔር ይሁን። ዝም ብሎ ቸርች ውድ ውድ ደንበኛውን ለማለት አይደለም ይጠራን። እግዚአብሔር ሲጠራን ፐርፐዝ አለው። ምንድን ነው ያንተ ፈቃድ በህይወቴ ብላችሁ ብትጠይቁት እግዚአብሔር ያንን ፈቃዱን ያደርጋል። ክብር ለእግዚአብሔር ይሁን። የምትሰሩበት ቦታ በእግዚአብሔር እጅ ውስጥ ዓላማ አለው። የምትኖሩበት ቦታ በእግዚአብሔር እቅድ ውስጥ ነው ያለው። እግዚአብሔር ትዳራችሁ ኑሯችሁን ሁሉ ለራሱ የሚያደርግበት አሰራሮች አሉት። ስለዚህ እነዚህ የጠራቸውን በዓላማ ስለጠራቸው ኃላፊነት ሰጣቸው። ይሄ መጠራት ዝም ብሎ በቃ የክርስትና መግቢያ ላይ ብቻ በቃ ና ግባ በቃ ግቡ 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 ተብሎ ወዴት እንደሚሄድ የማይታወቅ ዓላማ የሌለው ጥሪ አይደለም። በፐርፐዝ ነው እግዚአብሔር የሚጠራው። መጽሐፍ ቅዱሳችሁ ውስጥ በርካታ ስፍራዎች እነዚህ ማየት ትችላላችሁ። በሉቃስ 9:1 ላይ ማየት ትችላላችሁ። ሉቃስ 10:1 ላይ ማየት ትችላላችሁ። ስለዚህ በራሳቸው ፈቃድ ጌታን የተከተሉ እንደነበሩ አናይም። በራሳቸው ፈቃድ ጌታን የሚያገለግሉ አናይም። የጌታን ጥሪ ነው ምላሽ አድርገው። እኔ እንዲሆኜ እንዲሆንኩና ኮንቪንስድ ሆንኩና እንደዚህ ተከራክሬ እንዲሆኜ ከዛ ወሰንኩኝ አትበሉ ወገኖቼ። እግዚአብሔር በምህረቱ ተገናኘኝ በሉ። ክብር ለእግዚአብሔር ይሁን። እግዚአብሔር ነው የሚጠራን ወደ ራሱ የሚያመጣን። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። አንድ ጊዜ ጌታ ኢየሱስ በመንገድ እየሄደ ሳለ በጣም በርካታ ህዝቦች ሲከተሉት እናያለን። በሉቃስ 14 ላይ ከ25 እስከ 26 ብትመለከቱ ዞር አለና ምን ይላቸዋል ሲናገር፣ ብዙ ህዝብ ከእርሱ ጋር ይሄዱ ነበር። ዞር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን፣ የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም። ብዙ ሰዎች ወደ ቤተ ክርስቲያን መምጣት መጀመራቸውን ነው ጌታን ተቀብያለሁ የሚሉት። ጌታን መከተል የሚለው ነገር በጣም የተለየ ነገር ነው። ጌታን ስንከተል ውድ ወገኖቼ፣ ጌታን መከተል is very different። አያችሁት? እናትን፣ ወንድምን፣ እህትን እንኳን ሰከንደሪ ቦታ ማይሰጣቸውም። በሁለመናችን ለጌታ ነው የምንሆነው። ክብር ለእግዚአብሔር ይሁን። ብዙ ሰዎች መለየት ሳይኖር የጋብቻ ትምህርት ስንማር በጣም ስቴጆች አሉ አለ አይደለም። ሰው እናትና አባቱን ምን ያረጋል? ይተዋል። ከሚስቱም ጋር ምን ያረጋል? ይተባበራል። ከዚያስ ሁለቱም ምን ይሆናሉ? አንድ ስጋ ይሆናሉ። መተባበር ከመሆኑ በፊት መተው መኖር አለበት። መተው ሳይኖር መተባበር የለም። መተባበር መጣበቅ የሚገኝ የሚችለው መለየት ሲኖር ነው። ጌታን ስንከተል መከተል አለም የሚባለው ይሄ ከመከተለው ጌታ በፊት ከኖ የኖረውን የህይወቴን ነገር በሙሉ ያስቀየረ መሆን አለበት። ከእናቴ መብለጥ አለበት፣ ከአባቴ መብለጥ አለበት፣ ከእህቴ ከወንድሜ ከልጆቼ መብለጥ አለበት፣ ከማንም መብለጥ አለበት። ያንን ስናረግ ነው ጌታን ምን የራሱን ህይወትስ እንኳን ሳይቀር ባይጠላ ይላል። በሌላ አባባል ይሄ መከተለው ኢየሱስ ኮስት ያረጋል። እግዚአብሔር የተመሰገነ ይሁን። እና ኢየሱስ ትልቅ ነው ወገኖች፣ አምላክ ነው፣ ፈጣሪ ነው። እኛን ካለ መኖር ወደ መኖር ያመጣን ነው። እሱን ስንከተል ምንድነው የሚይዘን? ምን ሊይዘን ይገባል? everything has to be ለሱ surrendered መሆን አለበት። እግዚአብሔር የተመሰገነ ይሁን። ስለዚህ ማንንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም ይላል። ስለዚህ ጌታ ኢየሱስ ክርስቶስ ያኔ የሚከተሉት ደቀ መዛሙርቱን እንዲያለውን ምስጢር እንዲረዱ ሌሎችም የሚከተሉት ሰዎች በአካለ ስጋ በእግራቸው በመራመዳቸው የተከተልነው እንዳይሉ ጌታ ኢየሱስ ክርስቶስ እውነተኛ መከተል ምን እንደሆነ ያስተማረ ነው። በህይወት ዘመኑ ሲያገለግል የኖረ በመንደር ህይወቱ ጌታችን ሞቶ ከተነሳ በኋላ ጌታ የጠራቸው በርካታ አገልጋዮች አሉ። በመንፈስ ቅዱስ አማካኝነትና በወንጌል ሰባኪዎች አማካኝነት ጥሪ ለሰዎች ሲቀርብላቸው እናያለን። ጌታ ኢየሱስ የጠራቸው በእሱ ጥሪሱን የሚከተሉት አሉ። ሞቶ ከተነሳ በኋላ ደግሞ እሱን ተክቶ በወረደው በመንፈስ ቅዱስ ሰዎች እየተጠሩ በወንጌል እየተጠሩ በአገልጋዮች ጸጋ እግዚአብሔር በሰጣቸው ጸጋ ሲያገለግሉ እየተጠሩ ሲከተሉ እናያለን። በመጽሐፍ ቅዱስ ላይ የዲያቆናትን አመራረጥ ስንመለከት በሐዋርያት ሥራ ላይ ምዕራፍ 1 ላይ የማቲያስን አመራረጥ ስንመለከት የበርናባስን የሳኦልን መመረጥ ስንመለከት በሐዋርያት ሥራ 13 ላይ የተክርስቲያን ሽማግሌዎች ጳጳሳት ሆነው እንዴት እንደተሾሙ ስንመለከት መንፈስ ቅዱስ እናንተን ጳጳሳት እንዳደረጋችሁ መንፈስ ቅዱስ እንደመረጣችሁ ወቁ ይላችኋል። ለመንጋውና ለራሳችሁ ተጠንቀቁ ይላል። ስለዚህ የእግዚአብሔር ጥሪ ሁልጊዜ ኦሪጂኑ ዲቫይን መለኮት እንደሆነ መርሳት የለብንም። ይሄንን ማወቅ ለክርስቲያን እጅግ በጣም ትልቅ ነገር ነው። ክብር ለእግዚአብሔር ይሁን። ከትልቅ ነገር ነው እግዚአብሔር የጠራኝ ነኝ ብሎ ማመን እንዴት ያለ ትልቅ ነገር ነው። አንድ ጊዜ እኔ አንድ ቦታ ሰርገኞቹ ሳይጠሩኝ ሰርግ ቤት ሄድኩኝ እና በግድ አንድ ወንድም ሚስቱ አልነበረችም፣ እንደው ባክ ተስፍሽ ብቻዬን ነኝ እንደው ካልሄድ፣ አረ እንደው እኔ ለሰርግ የሚሆንም አለበስኩም እንደው ነው እኔም ስፖርት ኮት ነው የለበስኩት ምንም ችግር የለም ብሎ በግድ ሰዎቹን እኔ አላቃቸውም እንግዲህ እንደ አንተ አገልጋይ ነው ያውቃል አስጨንቆኝ ሄድኩ። ምን ላረግ መጣው እስክል ድረስ ነው ደረስኩት። እዛ መገኘቴ ሰው ሁሉ አወቀ እስኪ መስለኝ ድረስ ሳልጠራ መገኘቴ በጣም ደስ አላለኝም። በቃ እግዚአብሔር ይል እዚያም ተታሸማቀቀኝ ያልኩት አሁን ቶሎ ብለ የምትበላውን በልጠጠጠ ኑጣ ከዚህ ያልኩኝ። እንዴት ኮምፎርታብል አትሆን እንዴ? ጠርቼው ነበር እንዴ የሚሉኝ ሁሉ እስኪ መስለኝ ድረስ እነሱ ቢዚ ናቸው ለራሳቸው። እና ሳይጠራ አንድ ቦታ መገኘት በጣም ያሰቅቃል። እግዚአብሔር የጠራን ሰዎች መሆን ትልቅ ነገር ነው። ክብር ለእግዚአብሔር ይሁን። አንድ ጊዜ አንድ ወንድም ለወንጌል አገልግሎት እግዚአብሔር እንደጠራኝ በምን አቃለው አለኝ። እና እንደ አጋጣሚ በባስ እየሄድን ነበርና እውነቱን እኮ ነው አልኩና ማሰብ ጀመርኩ። ከዛ አንድ ነገር መጣልኝና እዛ ታች ባሱ ሰው ሞልቶ ታች ነበር ያለው ልጆች እያለን ነው። እና እዛ ታች ነው ያለው እኔ ደግሞ ደረጃው ላይ ወደ ላይ ነው የቆምኩት። ያው ጥቅጥቅ ብሏል ባሱ። ከዛ በሀሳብ እንደተያዝኩ አይቶ ፊቱን ዞሮ ወደዛ እንትን ይላል እና ከሌ ብዬ ጠራሁት። አቤት አለ። ምን ነው አልኩት። ጠራኸኝ አለ። እኔ አልኩት አዎ። እርግጠኛ ነህ አልኩት። አዎ ልክ እንደዚህ ነው እርግጠኛ መሆን ያለብህ እግዚአብሔር ሲጠራ አልኩት። እግዚአብሔር ካልጠራ አትውጥ አልኩት። በጣም ብዙ መከራ ሲደርስብህ በምን ትጽናናለህ? እኔ ሁልጊዜ እግዚአብሔርን በተለያየ አንተን የጠራኸኝ እኔ አልፈልግም ብየው ነበር እግዚአብሔርን። እኔ በፍጹም አገልግሎት አልፈልግም። ቤተ ክርስቲያን የጠራቸው ሰዎች የስተት ትምህርት አምጥተው ለቤተ ክርስቲያን ችግር ሆነዋል፣ በኃጢአት ወድቀዋል፣ አገልግሎት አልቆባቸው ጀምረው የተዋሉ። እኔ እነዚህ ሁሉ ሰዎች ያላቸው ችግር ሊኖረኝ የሚችል ሰው ነኝ። አልፈልግም፣ ፕሊስ አልፈልግም፣ ሌላ ሰው ጥራ አልኩት። እግዚአብሔር ደጋግሞ አንተን የጠራኸኝ እያልኩ ሁልጊዜ ሟገታለሁ። እግዚአብሔር እንደጠራችሁ እርግጠኛ መሆን ትልቅ ነገር ነው። እግዚአብሔር የጠራን ጥሪ በልዩ ልዩ አይነት መንገድ ሊጠራን ይችላል። የእግዚአብሔር ቃል ለእናንተ እንደተናገራችሁ በነፍሳችሁ የእግዚአብሔር ቃል እንደመጣ በመንፈስ ቅዱስ ጠይቁት እግዚአብሔርን። እኔን ጠርተኸኛል ወይ ብላችሁ ምዳውት ምታርጉ ከሆነ you can ask him, he will talk to you. ወገኖቼ እግዚአብሔር ሕያው አምላክ ነው። እግዚአብሔር የጠራን ሰው መሆንን አውቆ በእግዚአብሔር ቤት መኖር ትልቅ ነገር ነው። እነዚህ የእግዚአብሔር ሰዎች ሁሉ እግዚአብሔር እንደጠራቸው ያውቃሉ። የእግዚአብሔር ስም የተባረከ ይሁን። በሐዋርያት ሥራ ምዕራፍ 1 ላይ ይቅርታ በሮሜ ምዕራፍ 1 ላይ ቁጥር 5 ላይ በርሱም ስለ ስሙ በአዛብ ሁሉ መካከል ከእምነት የተሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። ሐዋርያነታቸውን ተቀበልን የሚሉት ነው። አያችሁ ጸጋንና ሐዋርያነትን የተቀበሉት ጸጋ እንዳለ ይታወቃቸዋል። እግዚአብሔር ለዚህ አገልግሎት እንዳደላቸው ይህ ጸጋ ከእግዚአብሔር እንደተገኘላቸው ይታወቃቸዋል። እግዚአብሔር የተመሰገነ ይሁን። ጳውሎስ በጣም በዚህ ነገር ምን ያህል እርግጠኛ እንደሆነ ጋላትያ ምዕራፍ 1ን ከ15 እስከ 16 አውጥታችሁ ብትመለከቱ በጸጋው የጠራኝ ይላል። ጸጋ ያለበት ጥሪ ነው። ያገልግሎት ጥሪ በሉት ውድ ወገኖቼ። እግዚአብሔርን ልጅ ኢየሱስን የመከተል የደቀ መዝሙር ጥሪ በሉት። ክርስቲያን አማኝ የመሆን ጥሪ በሉት። ሁሉም የእግዚአብሔር ጸጋ ያለበት ነው። እግዚአብሔር እኔና እናንተን እሱን ለመከተል የማንበቃውን በኃጢአተኛና በበደላችን ሙታን የነበርነውን እግዚአብሔር በጸጋው ነው የጠራን። እግዚአብሔር የተመሰገነ ይሁን። ስለዚህ የጸጋ ጥሪ ተከታይ ያረጋል፣ ሰነፍ አያረግም። እና በቃ ጠርቻችኋለሁ ብሎ በቃ መንግስተ ሰማይ በቃ እንድትገቡ ታስባችኋል ማለት አይደለም። they walk with him አገልጋዮቹ ያገለግላሉ፣ የተጠሩት ይከተሉታል። ስለዚህ የጌታ ጥሪ አክቲቭ ላይፍ የሚፈጥር ነው። የእግዚአብሔር ጸጋ ስላለበት ሰዎችን የክርስቶስ ተከታዮች ያደርጋቸዋል። ክብር ለእግዚአብሔር ይሁን። እንግዲህ እነዚህ የተጠሩ ሰዎች በሕይወታቸው ያለው ጸጋ እንዴት እንደሚሰራ ጥቂት ሰፋ ያለ ነገር የትምህርቱ ዋና ዓላማ እንደዚህ ያለ አሁን በማነሳው ነጥብ ላይ ያተኮረ ነው። በቆላሲስ ምዕራፍ 1 ላይ ስንመለከት ከቁጥር 28 እስከ 29 ላይ ሰፋርጌ አነባዋለሁ ከቁጥር 21 ጀምሮ። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በመሞቱ በኩል አስታረቃችሁ። ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ይህም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የርሱ አገልጋይ ሆንኩ። ክብር ለእግዚአብሔር ይሁን። በጸጋ በተገኘው አገልግሎት ሐዋርያቶቹ እንዴት እንደሚያገለግሉ ያሳየናል። አሁን በመከራዬ ስለ እናንተ ደስ ይለኛል ይላሉ። እነዚህ አገልጋዮች ለአገልጋይነት የተቀበሉትን ጸጋ የተቀበሉትን ጥሪ ስለሚያውቁ በመከራ እንኳን ደስ ይላቸዋል። የጠራቸውን ያውቃሉ። ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እኔ እንድሰብክ እኔ ቤተ ክርስቲያን አገልጋይ ሆንኩ ይላል። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የሚያገለግሉት ነገር ተቀባይነት ይታወቃቸዋል፣ እንደሚቀበሉ ይታወቃቸዋል፣ ጥሪያቸው ይታወቃቸዋል ጌታን ለመከተል። እንደገና ደግሞ የተሰጣቸው አገልግሎት ጸጋ ይታወቃቸዋል። እለት እለት ሲያገለግሉ ደግሞ የሚሰጣቸው የመጋቢነት የሰባኪነት ጸጋው ደግሞ ይታወቃቸዋል። ነገር ግን ያገለግላል ምን? የእግዚአብሔርን ቃል ፈጽሜ እንድሰብክ ይላል። ምንም እንዳይቀር የመጣውን ነገር በሙሉ ሙጥጥ አርጌ በቃ እስከሚገባው ድረስ እንዳገለግል ይላል። በጣም ነው ይሄ ነገር እኔ በጣም ይነካኛል፣ ለነገራችሁ አልችልም። ይህም ቃል ከዘላለምና ከትውልዶ ጀምሮ ተሰውረ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል። ለእነርሱም የእግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ከዛ በኋላ ተመልከቱት ወገኖቼ፣ እኛም በክርስቶስ ፍጹም የሚሆን ሰውን እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ካለ በኋላ ለዚህ ነገር ደግሞ በእኔ በኃይል እንደሚሰራ እንደምኑ እንዳሰራሩ እየተጋደልኩ ምን አረጋለሁ? ሐዋርያው ጳውሎስ በእግዚአብሔር ጸጋ የዳነ ሰው እንደሆነ ያውቃል። ከኃጢአተኞች ዋና እኔ ነኝ ይላል። ሐዋርያ ተብዬ ልጠራ የማይገባኝ ነኝ፣ ጭንጋፍ ነኝ ይላል ጳውሎስ። በእግዚአብሔር ጸጋ ያገኘውን ጥሪ አገልግሎቱን ሁሉ ያውቃል። አሁን ሲያገለግል ደግሞ ምን ይላል? በእኔ በኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ። ይሄ ብዙ መስዋዕት ስከፍል የምታዩት ብዙ ራሴን ለገድልና ለድካም የሚያጋልጥ ነገር ውስጥ ሳልፍ የምትመለከቱት ነገር በሙሉ እሱ ከሚሰራው ስራ የተነሳ ነው ይላል። ክብር ለእግዚአብሔር ይሁን። ውድ ወገኖቼ የእግዚአብሔርን ጸጋ የማያባክኑ ሰዎች እንዲህ ያለ ትጋት አላቸው። ጳውሎስ አሰራሩን እያስተናገደ እየተጋደልኩ ይላል። እስኪ እየተጋደልኩ በሉ፣ እደክማለሁ። አያችሁት? የእግዚአብሔር ጸጋ ለሰነፍ ሰው አይሆንም። እግዚአብሔር ያመጣላቸውን ነገር ለሰነፍ ሰው አይሆንም። እኔ እንኳን በአቅሜ የማገለግለውን አገልግሎት አንዳንድ ሰዎች ቤት ሲመጡ ሬዲዮ እንዴት ነው የምትቀዳው ሲሉኝ፣ ምንድነው ማን ነው የሚያግዝ እኔ ነኝ የማደርገው ስለ ይህን ሁሉ ይላሉ። እኔ በእውነት ነው የምነግራችሁ፣ በጣም ጊዜ ዲማንድ ያደርጋል። አንዳንዴ በጣም ማመሽበት ጊዜ አለ። ብዙ ሌሊቶች በጣም ረጅም ሰዓት አመሻለሁ። ነገር ግን እንደዚህ የሚያተጋኘን ጸጋ እኔ ደከምኩበት ብዬ ብላችሁ ራቁቴን ነው የምቀረው። የእግዚአብሔር ጸጋ ነው የሚያተጋው ወገኖቼ፣ የእግዚአብሔር ጸጋ ነው። በመስዋዕትነት የማገለግለው አድርገው ሰዎች ሊያስቡት ይችላሉ። ኦፍኮርስ አም ፔይንግ ፕራይስ፣ ታይሜን መስዋዕት አደርጋለሁ፣ ሌሎች ነገሮችን እንደ ልብ አላደርግም። ነገር ግን ይሄን ትጋት አልፈልግም ብዬ ብል ወገኖቼ፣ ድብርታም ነው መሆኑ፣ ድብርታም። ይሄ ጸጋ እግዚአብሔር የሰጠኝን ጸጋ በማንበብ በመጻፍ በመጸለይ በመዘጋጀት ስተጋበት ሲጨምር ነው ማየው። እኔ አንዳንድ ጊዜ በእውነት ነው የምነግራችሁ፣ አቤት ጌታ ሆይ እኔ እንደዚህ እንዳስተምር ፈቀድክልኝ ብዬ መሬት ላይ ተጎንብሼ ጌታን የማመሰግንበት ጊዜ አለ። የምንደክመው ድካም የእኛ ሳክሪፋይስ አይደለም፣ የአሰራሩ የጸጋ ውጤት ነው። ጸጋ ለሰነፍ ሰው አይሆንም። ጸጋ ቁጭ ብሎ በቃ ጌታ ያወርደዋል ያመጣዋል። የእኔ ጌታ ገና መድረኩ ላይ ሲመጣ ያመጣዋል። የወረደ ቡና ብቻ ነው የማውቀው። የእግዚአብሔር ጸጋ ግን ድካም ይጠይቃል። እንደወረደ እሱም እንኳን ተጨምቆ ነው ቡናው፣ እሱም ተፈጭቶ ነው። ያዘጋጀው የሚሰራው ሰው ያስፈልጋል። የእግዚአብሔር ነገር ግን በሰው ሕይወት ውስጥ የሚሰራ ነገር ትጋት ይጠይቃል። ለሰነፍ ሰው የጌታ ጸጋ አይሆንም። እግዚአብሔር ይህን እንድናስተውል ይርዳል። ጌታ ሲጠራቸው ለተጠሩበት ጥሪ የሚሆን ጸጋ መስጠት ብቻ ሳይሆን ከጠራቸው በኋላ በተጠሩበት ጥሪ እንዲኖሩ የሚያደርግ ጸጋ እንደሚሰጣቸው ይመለከታሉ። ሲከተሉት ለእርሱ ጥሪ ምላሽ በመስጠት ከእርሱ ጋር ያላቸውን ታሪክ ቢጀምሩም ከተጠሩ በኋላ ሲያገለግሉትም ደግሞ በውስጣቸው ይሄ የጠራቸው ጌታ በሚሰራው ስራ እየተጉ እየተጋደሉ ይገልጡታል። ክብር ለእግዚአብሔር ይሁን። ጸጋን በዚህ መንገድ አለመለማመድ በጣም አደገኛ ነው። በጣም ብዙ ክርስቲያኖች ፓሲቭ ይሆናሉ እና ምን ይላሉ? በቃ ጌታ አንዳንድ ሰዎች በቃ ጌታ እንደወድ ያደርገኝ ይላሉ። በቃ ጌታ እንደወድ ያደርገኝ፣ በቃ እኔ ጌታ እንደወድ ያደርገኝ ይላሉ። እንዴት ነው የሚያደርገን? እንዴት እንደወድ ያደርገኝ? እንደዚህ ሰው አርቄ እንዳቀፍ ነው የሚያደርገኝ ወይም እንዴት ነው የሚያደርገኝ? ሮቦት አይደለንም። አያችሁት? እግዚአብሔር በሰዎች ውስጥ ጸጋ ሲያስቀምጥ እንደ ፈረስና ልብ እንደሌላቸው በልጓም እንደሚመሩ እንስሶች አትሁኑ ይላል እግዚአብሔር። ልባብ እንደሌላቸው በቃ እግዚአብሔር ፈረስ ላይ ወጣችሁ ወደ ግራ ካላላችሁት ወደ ግራ አይልም። እሱም እንኳን ከሰለጠነ ሌፍት ራይት ብትሉት ይሰማ ይሆናል። አይ ዶንት ኖ ዘንድሮ እንስሳቶቹ ከሰው ተሽለዋል አንዳንዴ፣ አይደለም እንዴ? ነገር ግን የእግዚአብሔር ጸጋ ግን አማኝ የሆነ ሰው የእግዚአብሔርን ጸጋ መጠቀም አለበት። ካልተጠቀመበት በስራ ላይ ካለዋለው ጌታ ሲያረግ በቃ እግዚአብሔር ወደ አንድ አገልግሎት በቃ ጌታ እንዳገለግል ከፈለገ በቃ እሱ ያድርግ ይላሉ። ምን አይነት ጸሎት እንደሚጸልዩ ራሱ አላውቅም። እኔ አንዳንድ መዝሙሮች ዱሮ አይመቹኝም፣ ይጣፍጡኛል ግን ዜማውን የሚጣፍጠኝ መሰለኝ፣ ትርጉሙ ግን አይጣፍጠኝም። አንዳንድ መዝሙር አይምሮዬን ግዛው ያንተው አድርገው በቃ አልፈልግም የሚል መዝሙር። እንዴት ነው እግዚአብሔር አይምሮዬ እንዴት ይገዛል? በቃ ጌታ ያስብ በእኔ አይምሮ እሱ ነው ማሰ እኔ አልፈልግም በዚህ አይምሮ እኔ አላስብም ይላል። እግዚአብሔር በእኔ አይምሮ ካሰበ ዩኒቨርሱ ማስተዳደር አይችልም። በእግዚአብሔር ዩኒቨርሱ ማስተዳደር አይችልም በእኔ አይምሮ ከሰራ። አይምሮ የሰጠሁት ለአንተ ነው እንጂ ለእኔ አይደለም። መልሰ ለእኔ የምሰጠኝ ምን አደርገዋለሁ ነው የሚለን እግዚአብሔር። ስለዚህ አይምሯችንን መጠቀም፣ መንፈሳችንን መጠቀም፣ ፈቃዳችንን መጠቀም። ብዙ ሰዎች ክርስቲያን የሆነ ሰው እግዚአብሔር እንዳደረገው በቃ ብድግ ሲያደረገው ብድግ የሚል ቁጭ ሲያደረግ ቁጭ እንደ እቃ ነው ራሳቸውን የሚያዩት። ይሄ ትክክል አይደለም። መንፈሳዊ ጸጋን ያባክንብናል። አንዳንድ ሰዎች ዩኒቨርሲቲ ሴሚናሪ ገብተው ይመረቁና በቃ ወዴት ነው የምትሄደው? ምንድነው በውስጥ ያለው? አይ እንግዲህ እኔ ጌታ በቃ ራሱ በቃ ከዚህ እንግዲህ ውጣ ሲለኝ እወጣለሁ ብሎ ቁጭ ይላሉ። ሴሚናሪ ግራጁዌት አድርጓል ልቀቁ እንጂ ዶርሙን ይባላሉ። ልቀቁ በፎርስ በግድ ይወጣሉ። እና አንዳንዱ በቃ ፕላይ ያረጋል፣ አገልግሎት ይፈልጋል፣ ይጸልያል፣ የተለያዩ ቸርቾች ያለ አይ እኔ ጌታ አመጣዋል ይላል። የት ነው የሚያመጣው? ዶርም ነው የሚያመጣው? አገልግሎት እዛ ተኝቶ ነው የሚያመጣው? መውጣት መንቀሳቀስ ሰው አለበት ወገኖቼ። ስለዚህ የእግዚአብሔር ሰዎች የተሰጣቸውን ጸጋ መጠቀም ካልቻሉ የሚያጸልየን ጸጋ መጥቶ ራሱ ያጸልየም ትሉ ሊሆን አይችልም። በጣም ብዙ ሰዎች በልሳን መጸለይ ከማይችሉበት አንዱ እንቅፋት ከሚሆንባቸው ነገር መንፈስ ቅዱስ ራሱ እንዲህ እያነቃነቀ ምላሳቸው ድድድድድ እያደረግ የሚያናገራቸው ይመስላቸዋል። አይደለም። መንፈስም ይናገሩ ዘንድ ምን አረጋቸው? እንደሰጣቸው በሌላ ልሳኖች ይናገር ጀመር አይልም። ይናገሩ ጀመር ነው የሚለው። ይናገሩ ጀመር እስቲ በሉ። ካልተናገሩ እኮ አይናገሩ። እና እንዴት ነው መናገር የሚጀምሩት? እዛ ላይ ነው ትልቁ ችግር። መንፈስ ቅዱስ በውስጣችን በጸጋ ይሞላናል። መንፈስ ቅዱስ ይመጣል፣ በአንደበታችን ላይ ይመጣል። ልንጸልይ ስንል አንደበታችን ሊለወጥ እንዳለ እናያለን። እና ያን ጊዜ ከመንፈስ ቅዱስ ስንተባበር አመንኩ፣ ስለዚህ ተናገርኩ። ትንቢትም በእምነት ነው የሚነገረው። እግዚአብሔር መንፈስ ቅዱስ በሌላ ነገር እንድንናገር የሚያደርግ ጸጋ ከውስጣችን ሲፈልቅ ስናይ ስንተባበረው እንናገራለን። ብዙ ሰዎች ከአዝማች ያለፈ ልሳን አይናገሩም። እና የተለያየ ልሳኖች መናገር ይቻላል መንፈስ ቅዱስ ጋር ከተባበርን። ጭልጭል የምትላቸውን ብቻ ቲቲቲም ቲቲቲም እያሉ እንዳዝማች ነው የሚናገሩት። ነገር ግን መንፈስ ቅዱስ ብዙ ሊሰጠንም ይችላል። እግዚአብሔር የተመሰገነ ይሁን። ከመንፈስ ቅዱስ ጋር መተባበር፣ በሰጠን ልሳን እንናገራለን። እኛ ነን የምንናገር። መንፈስ ቅዱስ ያናገረን ብላችሁ ብትሉ በቃ እያርገፈገፈን እያንዘፈዘፈን ምላሳችን ወዲያና ወዲህ እያደረገ አይሰራም ወገኖቼ። ማንኛውም የእግዚአብሔር ጸጋ ታዛዥ ይጠይቃል፣ የሚያምን ሰው ይጠይቃል። አብርሃም እግዚአብሔር ውጣ አለው። ወዴት ነው የሚሄደው? ቆይ እስቲ ማፕ ስራ እናሳየኝ። ቆይ እስቲ ውጣ። ወዴት ነው የምወጣው? በሌፍት ነው። ውጣ። ሲወጣ እንዴት ነው የሚወጣ? የእምነት ህይወት በጣም አስቸጋሪ ነው። እንዴት ነው የሚወጣ? አብርሃም ይወጣ። ወደ ራይት ብሄድስ? ወደ ሌፍት ብሄድስ? እግዚአብሔር አክት ስታረጉ በውስጣችሁ ወደ ሀሳቡ የሚያፈስ ጸጋ አለ። ክብር ለእግዚአብሔር ይሁን። ወደ መንገዱ የሚወስድ ጸጋ አብሯችሁ ይሆናል። እግዚአብሔር ከኛ ጋር ነው ብለን ስንል ኤክስተርናሊ ብቻ አይደለም። የሚታዘዘው ሰው ሲኖር በውዛ ሰው ህይወት ውስጥ እግዚአብሔር ወደ እግዚአብሔር ሐሳብ የሚመራ ጸጋ ይመጣል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔርን ስትታዘዙት ያ የእግዚአብሔር ጸጋ ኢሚዲየትሊ አቬለብል ይሆናል። እኔ በጣም በጣም ብዙ ጊዜ ቸገር የነበረው የማገለግልበት ጸጋ ሁሉ ልክ እንደ ባለሙያ ራሴ ጋር ተገኝቶ ላገለግለው እግዚአብሔር እንፈልግ ነበር። በቃ እኔ አገልግሎት እንደጠራኝ እንግዲህ ተስማምቻለሁ። ነገር ግን ሰኞም አገልጋይ፣ ማክሰኞም አገልጋይ፣ ሁሌም አገልጋይ በተፈለግኩ ጊዜ እንደሆን የሚሆን ችሎታ እንዳለ ማወቅ አለብኝ። አለበለዚያ እኔ አንዳንድ ጊዜ እንዴት ምሰብቆም እኔ ያለኝም አይመስለኝም። ብዙ ጊዜ ራሴን ሳዳምጥ ብዙ ኢንትሮቨርት ባህሪ ስላለኝ አንዳንዴ አዳምጠውና ምንም የለኝም። እኔ እንደዚህ ሆኜ እንዴት አገልጋይ ሆናለሁ? አገልጋይ ነኝ ስል ኤኒ ታይም ራሴን አይቼ አቤት ማአት ነገር አለኝ እኔ ለአንድ ስድስት ወር ለአንድ ዓመት ያህል አለኝ የምለው ነገር መኖር አለበት። አንድ አስተማሪ ሙያ ቢያስተምር ችሎታው አንድ መስሪያ ቤት ቢቀጠራ በዚህ ትምህርት እንኳን እኔ ሙያዬ ነው እችላለሁ ብሎ እንደሚል አለ አይደለም? እንዲ አንድ ነገር እንዳለኝ ማወቅ አለ። ምንም የለኝም። ሳየው ምንም የለኝም። እኔ በጣም ራሴን ስመለከተው የማገለግለው ነገር አጣዋለሁ ራሴ ጋር በጣም አጣዋለሁ በጣም ራሴን አይዋለሁ እኔነቴ ጎላብኛል ቸገራለሁ እና በቃ በዚህ ነገር እግዚአብሔር ሲሞ ላይ ነው መውጣው እኔ ግድ የለብኝም እኔ ዝም ብዬ ወጥቼ ኪሳራ መክሰር አልፈልግም ሲሞ ላይ ጢም አርጎ አለ ኢትዮጵያን ይጎበኛል ይባላል ብዙ ትንቢቶችን ሰማለን እንግዲህ በዚያን ጊዜ እኔንም እንግዲህ ካንደ ከሚጠቀምባቸው አገልጋዮች ጋር ይሞላኛል ብዬ ቁጭ አልኩ ባይ ምንም ባይ ምንም ምንደው የብርጭቆ አህል እንኳን የለኝም አንዳንድ ጊዜ ጥሩ ሳገለግላይና አይ ቲንክ ጀመረ መሰለኝ ላለውና ለአንድ ሳምንት ለምናምን አገለግልና ጨው ያለ ገደል ሆናለሁ በቃ ምንም የለኝም ቲንዴት ያለ ነገር ነው አልኩ ሐኪሞች መድኃኒት ሲሰጡ ታቃላችሁ ሲያመሰያም ወሰድም ይባላል አይደለ እኔም ደግሞ ሲያስፈልግ ማገለግል ነኝ እንጂ ቋሚ አይደለሁምና ይሄ እንትን ምንም ይባሉ ቲቸሮች አሉ ሁሌ ማስተምሩ ምንም ይባሉት ሰብስቲቲዩት እኔ በቃ እንደ ሰብስቲቲዩት አይነት ነኝ በቃ ሲቸግር እግዚአብሔር የሚጠቀም ቢሆን እንጂ ሁልጊዜ አገልጋይ አይደለሁም እኔ እንደዚህ አልወጣም አልኩ ወሰንኩ 17 ዓመት ነው የታገልኩት ግን ከብዙ ጊዜ በኋላ እግዚአብሔር አንድ ቀን አስተማረኝ የምታገለግለውን አገልግሎት ምን ግዜም አንተ ጋር ጤም ብለህ ተሞልተህ አታገኘውም ማለት ታዲያ የት ነው ያለው? እኔ ጋ ነው ያለው። እንዴት ነው ይሄ ታዲያ የሚሆነው? አንተ በእኔ መኖር ብቻ ነው በእኔ መታመን ያለብህ። እናንተ በእኔ ስትታመን ያን ጊዜ እኔ ባንተ ውስጥ መጣለሁ። ቲት ያለ አሰራር ነው ይሄንን አለመርኩትም እንዴት ነው ማረገው? በቃ በእኔ ታመን። ትች እንድጭው ይያልኩ። እንዴ ድንጋይ ይወጣል እንዴ ድንጋይ ከድንጋይ ውሃ ይወጣል? አው ይወጣል እግዚአብሔር ከቆበበት እግዚአብሔር ይመስገን ምንም እንደሌለኝ እንደ ድራየር ውስጥ እንደገባ ጨርቅ ባዶ ሆናለሁ በጣም ራሴን አይዋለሁ ለነግራቸው አልችልም በጣም ነው ማየው እንግዲህ እኔ በከስርም ይሄን ሁሉ ከእግዚአብሔር ጋር ተጨቃጭቄ አልችልም ምክንያቱም ብዙ ሰው ይናገረኛል በተሰዎች ይናገረኛል በህልም ተናገረኝ ይለዋለሁ በቃል ተናገረኝ ምን ልበላችሁ በሙሉ ይናገረኛል በቃ በከስርም ልክሰር ቢወጣው እና ሳገለግል ላስረዳቸው አልችልም በቀደም እዚህ የመጣው መሰረተ ክርስቶስ ቤተክርስቲያን መሪ ጋር ስናወራ ነበር በህይወቴ ውስጥ የእግዚአብሔር ነገር ባቆመው ማልችል ሌሊቱንም ቀኑንም በሙሉ ያገለግልኩ እንዴት ነው ይቻልኩት ላለው ጧት አገልግዬ ከሰዓት ሌላ ፕሮግራም ትዝ ሲለኝ አገለግላለሁ ከየት ነው የሚወጣው ከኔ ነው የሚወጣው ይለኛል ጌታ ያስተምረኛል አሁን ይሁን ጊዜ ይሆናል አንተ ብቻ በእኔ ላይ ታመን በኤክስፒሪየንስ አንድ ጊዜ ጥሩ ጌታ ያስተምረኛል ኡ ይሄ ነገር በደም ሰጥቶኛል ብዬ በደም ጽፈዋለሁ በቃ ከዛ በኋላ ይሄን ማስተምረው ላለ ዛሬ ማስተምራችሁ ብዬ ማስተዋቂያ አበዛለሁ በላንተ ቀጥጨው ይልብኛል እሱ በስንት ጣም ያስተማረኝን እኔ ላድርግ ብለ በልሾፍር ይለኛል ባዶ ሆናል ሁለተኛ ልልም ላለሁ ስለዚህ ጌታን ስናገለግል ታማኝ ሆነን በሱ ስንታመን ያ የጠራን ጌታ ና ያለን ጌታ ውጭ አይሆንም የት ነው ያለው እኛ ውስጥ ነው ያለው ማርቲን ሉተር ሰይጣን በቤት የመጥቶ ሲያንኳኳ ምን እንደሚሆን ልንገራችሁ ይላልና ሲናገን ኳኳኳኳ ማርቲን ሉተር ሲለኝ ኢየሱስ ይመጣና ማርቲን ሉተር እዚህ የለም እኔ ኢየሱስ ነኝ ያለሁት ይለዋል ቤቱን ለቆ ሄዷል ማርቲን ሉተር እዚህ ያለሁት እኔ ኢየሱስ ነኝ ይለዋል የተወጋውን እጆቹን ያሳየዋል ማርቲን ሉተርን ፍለጋ ሲመጣ ማንን ነው የሚያገኘው አለ ኢየሱስን ነው የሚያገኘው አለ እኛ ውስጥ ኢየሱስ የጠራን ጌታ ኑ ያለን ጌታ ያላስገባ ነው ጌታ ወደ ራሱ ካመጣን በኋላ እኛ ውስጥ ይገባል ስለዚህ በእኔ እንደሚሰራ እንደምን አለ እንደ አሰራራለሁ ብዙ ጊዜ ክርስቲያኖች ይሄንን ነገር በጣም ቀላል ነገር ይመስላል ግን በጣም እጅግ ከባድ ነገር ነው ለብዙዎቻችን እኔ በጣም ነው ተቸገርኩት ወደ አገልግሎት ከመውጣቴ በፊት ውድ ጌታ ልጆች በእኛ ውስጥ ጌታ እንዳለ ማመን ትልቅ ነገር ነው በጌታ ቤት ብዙ ሰዎች ኖረው ይሄንን ሲምፕል የሚመስል ሚስጥር መረዳት ብዙ ጊዜ አንችልም እኛ ሰው ብቻ እንሆናለን እከሌ ብቻ እንሆናለን ይሲ እኛ ውስጥ ያለ ጌታ ለሚሰራ ክብር ለእግዚአብሔር ይሁን። ወደ ጸሎት ሲሄድ እኔ ጸላዩ ተስፋ ይሆኛል አይደለም፣ በእኔ ውስጥ አሰራሩን የሚያመጣ ጌታ አለ። ያንን አሰራር በመታመን ተንበርክኬ እንደ አሰራሩ በጸሎት እጋዳላለሁ፣ እንደ አሰራሩ እለምናለሁ። ክብር ለእግዚአብሔር ይሁን። ፕሮግራም መሪ ብሆን፣ የተለያየ አይነት አገልግሎት ባገለግል፣ አስተማሪ ብሆን፣ ዘማሪ ብሆን፣ መስካሪ ብሆን፣ ምንም ልሁን፣ በምሰራበትም ቦታ እኔ ጌታን የተቀበልኩ ሰው ነኝ፣ ከሌ ብቻ መባል አይደለሁም። እግዚአብሔር በእኔ ውስጥ እንደሚሰራ እንዳሰራሩ ሰራተኛ ነኝ እንጂ ሰው ብቻ የሆነ ሰራተኛ አይደለሁም። እንዳሰራሩ የማገለግል አገልጋይ ነኝ እንጂ ከሌ ብቻ መባል ሰው አይደለሁም ማለት መቻል አለብን። በጣም ልንገራችሁ፣ መድከም በመጽሐፍ ቅዱስ ውስጥ በጣም የሚታመን በአብዛኛው የሚወሰደው ለምሳሌ ማቴዎስ 11 ላይ ስንመለከት 28 ላይ እናንተ ደካሞች ይላል። እናንተ ደካሞች ሲል እንደ ኔም አይደለም የተጠቀመው፣ እናንተ ብዙ የምትደክሙ ነው የሚለው። አንዳንድ ትርጉም እናንተ ብዙ ሌበር የምታደርጉ ነው የሚለው። መድከም ጥሩ ነገር ሆኖ አይታይም። ደካሞች ሆናችሁ ወደ ኔኑ ይላል። ታዲያ ደካሞች ወደ ኔኑ ብሎ እንደገና ደክማለሁ እንዴት ይላል ጳውሎስ? እንዳሰራሩ ምን አረጋለሁ? እየተጋደልኩ እደክማለሁ ይላል። ዴ በጸጋ ነው እንጂ መኖር ያለብን፣ የምን በድካም ነው? እናንተ ደካሞች ኑ ብሎ የለም እንዴ ብለን ልንጠይቅ እንችላለን። ውድ ወገኖች፣ ሰው በራሱ ጥረት ሲደክምና ውስጡ ባለ በእግዚአብሔር ጸጋ ሲደክም ልዩነት አለው። አያችሁት? እናንተ ደካሞች ኑ፣ ቁጭ አድርጋችሁ በቃ እንደ ድንጋይ ተቀምጣችሁ ትኖራላችሁ አላለም። ይሲ እንደ ጳውሎስ ከተጠሩ በኋላ ምን ያረጋቸዋል? አያችሁት? በውስጣቸው ባለው በእግዚአብሔር ጸጋ እንዲያገለግሉ ያደርጋቸዋል። እግዚአብሔር የተመሰገነ ይሁን። በዮሐንስ 4:38 ላይ እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ፣ ሌሎች ደከሙ፣ እናንተም በድካማቸው ገባችሁ ይላል። በድካም ማገልገል ይሄ በበጎ የተነገረ ነገር ነው። በብሉይ ኪዳን የነበሩትን ነቢያት እያነሳ ነው። የሰማርያ ሰዎች ወደ ለወንጌል ክፍት ሆኖ ሲመለከታቸው መሲሁ ኢየሱስ መሲሁ ሲመጣ ሁሉን ይነግረናል አለች። ይሄን የመሲህ ተስፋ በሰማርያውያኖች ህይወቱስ ማን ያስቀመጠው? የመሲህን ተስፋ የተናገሩ ነቢያት ናቸው። የነሱ ድካም ነው። ቃሎቻቸው ኃጢአተኛውን ህብረተሰብ፣ እግዚአብሔርን የካደውን ችላ ያለውን ህብረተሰብ ጠርምሶ የሚሄድ የትንቢት ቃልን የተስፋ ቃልን የዘሩትን ነው ደክመዋል ብሎ የሚላቸው። አያችሁት? እናንተ መታችሁ አሁን እነዚህ የምታዋቸው የሰማርያ ሰዎች እኔ ጋር ካልመጣ ብለው የሚሉኝ እዚህ ካልከረምክ ብለው የሚሉኝ በብዙ ድካም የተገኙ ፍሬዎች ናቸው፣ እኛ እናጭዳቸዋለን ብሎ አለ። እግዚአብሔር የተመሰገነ ይሁን። አያችሁት? ስለዚህ የእግዚአብሔር ሰዎች ይደክማሉ። በጸጋ መድከምና እንዲሁ መድከም ልዩነት አለው። እግዚአብሔር የሚሰጠን ጸጋ ድካም የሚጠይቅ አይደለም። እኔ ጣጣ አልፈልግም እና ስትሬስ አልፈልግም ይላሉ። ስትሬስ ለላብ አደር ሊሆን ይችላል። እግዚአብሔር የተመሰገነ ይሁን። ነገር ግን ለጸጋ አደር ግን ስትሬስ የለም። ክብር ለእግዚአብሔር ይሁን። እኔ ሌሊቱ ሁሉ በቀደም ወንድሜ ቴድሮስ ጋር ስንጫወት ቤታችን አድሮ 48 ሰዓት እኮ ነው ያልተኛው አለኝ ስንጫወት። 48 ሰዓት እንደዚህ አድርጎ አላችሁ ወገኖች፣ እኔም አልችልም አሁን ባይዘው። እና እግዚአብሔር ጸጋ ሲሰጥ እኔ ሰዎች አይተው ለዛሬ አልተኛውም ስላቸው በፍጹም የተኛ ሰው ያልተኛ ሰው አትመስልም ይላሉ። ጸጋ አለው እግዚአብሔር። የሚሰጠን ነገር ሁሉ ጸጋ አለው። ክርችች ያለ ሙግግ ያለ አረገንም እግዚአብሔር ይረዳናል። የሚያለመልም እግዚአብሔር ጸጋ አለ። ሰውነታችን የሰውነት ባህሪን ሊያሳይ ይችላል። ውስጣችን ግን there is unique የሆነ strength አለን፣ ጉልበት አለን እግዚአብሔር የሚሰጠን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰዎች በድካም በጥረት ውስጥ ያልፋሉ። ነገር ግን እነዚህ ነገሮች ሰው በብቻው ያለ እግዚአብሔር ጸጋ ሲደክም ካለው ድካምና ጥረት የተለየ ነው። አንደኛ ቆሮንቶስ 16 ላይ ከ15-16 የአካያ በኩራት እንደሆኑ ቅዱሳንን ለማገልገል ራሳቸው እንደሰጡ ታውቃላችሁ። እንደነርሱ ላሉትና አብሮ ለሚሰራ ለሚደክምም ሁሉ እናንተም እንድትገዙ ለምናችኋለሁ ይላል። ለሚደክምም ሁሉ ዝም ብሎ እንደው ደርበብ ያለ ላይፍ አይደለም። ሌበር አለው። የእግዚአብሔር ስራ ሌበር አለው። ሌበር አለው ሌበር አለው የእግዚአብሔር ሰዎች ይደክማሉ እግዚአብሔር ስራ ታይም ይጠይቃል ታይም ኮንሱም ያረጋል ኢት ዲማንድስ ብዙ አቴንሽን ይፈልጋል በፍጹም ኃይል በፍጹም ነፍስ አይደለም እንዴ በፍጹም ሐሳብ እግዚአብሔርን ውደድ ነው የሚለው እግዚአብሔር የተመሰገነ ይሁን ይሄን ኮንሰንትሬትድ በሆነ መንገድ እግዚአብሔር ለማገልገል የእግዚአብሔርን ጸጋ በጥሩ ሁኔታ ለመጠቀም ሰነፍ ሰው መሆንን መሰናበት አለብን ለሰነፍ ሰው ጸጋ አይሰጥም እግዚአብሔር ፊልጵስዩስ 2:16 በእነርሱ መካከል የሕይወትን ቃል ያቀረባችሁ ባለም እንደብራን ትታያላችሁ ስለዚህ በከንቱ እንዳልሮጥ በከንቱ እንዳልደከምኩ ይላል እንዳልደከምኩ ጳውሎስ ሌበር እንዳደረገ እንደደከመ ቶይል እንዳደረገ ይናገራል አንደኛ ጢሞቴዎስ 5:17 ላይ በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክ በማስተማር የሚደክሙት ይላል የዝም ብሎ ጥቅስ አራምባና ቆቦ አይደለም ሌበር አድርገው የሚያገለግሉ መጽሐፍ ቅዱሳቸውን ያጠኑ ታይም ኮንሱሚንግ ነው እግዚአብሔር ነገር በመጸለይ ከእግዚአብሔር ህዝብ ጋራ መንፈሳዊ ህብረትን በመካፈል አገልግሎት ለሚጠይቀውን ሁሉ በማድረግ መድከም ይጠይቃል ብዙ ድካም ይጠይቃል እግዚአብሔር የተመሰገነ ይሁን የእግዚአብሔር ስራ ለሰነፍ አይሆንም የእግዚአብሔር ጸጋ ለሰነፍ አይሆንም በስንፍና እግዚአብሔር ጸጋ አይገለጥም እግዚአብሔር ይሄን እንድናስተውል ይርዳል በጸጋና በሰው ድካም መካከል የብዙ ልዩነቶች እንዳሉ ማየት እንችላለን ለምሳሌ ማቴዎስ 26:28 ላይ ስለ ልብስ ስለምን ትጨነቃላችሁ የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ አይደክሙም አይፈትሉም ነገር ግን ይላል ሰለሞን እንኳን በክብሩ እንደነሱ አለበሰም ነው የሚላቸው እና ስለዚህ እነሱ አለበሱ የኔ ጌታ ያለብሰኛል ያመጣዋል ከየት ነው የሚያመጣው እግዚአብሔር እና በእስልምና እንደዚህ ይባላል አሉ እኔ እንግዲህ ከመጽሐፍ ይሁን ከየት እንዳመጡት አላቅም ሰዎች ሲናገሩ አላህ ከየት ያመጣል ሊያንዱን ወስዶ ለሌላው ይሰጣል ይላሉ የእስራኤል አምላክ እግዚአብሔር ግን ያልዘራችሁትን አያጭድም አሳጭድም እሺ እግዚአብሔር ሌሎች የለፉበትን የኔ ጌታ ያለብሰኛል ያመጣዋል ይያልን ሌሎች ከደከሙበትን ሲሳይና በረከት ወሳጆች መሆን ትልቅ ትልቅ መጥፎ ነገር ነው አገልጋዮች ብንሆን በተለያየ መንገድ በሰዎች ላይ ዲፔንደንት የምናረግ ሰዎች you have to be very careful ለዚህ ስንናገር እንደዚህ አንድ ወንድም ምን ያረክ ነው አልኩት ይሄ ልጅ 12 ጭጭ ነው እና ምንም ሌላ ነገር የለውም ስራ የለም ቱ ኮሌጅ የለም ምን የለም ነው ምንድነው የምታረጋው እየጸለይኩ ነው አለ ምንድነው የምትጸልየው ምጸልየው ያው ጌታ እንዲባርከው ጌታ እንግዲህ እንዲባርክ እንዴ ነው የሚባርከው አልኩት እና አንድ ዘመዴ እንግዲህ አሁን ከአሜሪካ መጥቶ እስቲ ረዳሃለሁ ብሏል በዛ ጉዳይ ላይ እየጸለይኩ ነው አለኝ እና ሰደሊ አሳም መጣልኝና ስም አልኩት እግዚአብሔር የሰልፍ ሴንተር የሰልፊሽ ሰው የስስታም ሰው ጸሎት አይሰማም አልኩት እንዴት አለኝ አንተ አሁን የዘመዴ ጌታ ወይ አይ 20 እንዲልክልኝ ገንዘብ እንዲልክልኝ ብለህ ብትጸልይ ዝም በል እሱ ለራሱ ከሚስቱ ጋር ተጣልቶ ልጆቹ ታሞበት ካለቃው ጋር እንትን ብሎ መኪናው ተበላሽቶበት እያለ ይላል አልኩት ከዛ ደረገጠና አየኝ እና እንዴት ልጸልይ አለኝ አትሊስት እኔ አንተን ብሆን አልኩት እግዚአብሔር ወይ ዘመዴ እኔን እንዲሁ አይቶ እንዲህ እንኳን በማሰቡ ባርከው ሚስቱን ትዳሩን ልጆቹን ባርክ በሥራው የተሳካለት የተዋጣለት ሰው አድርገው እግዚአብሔር ሆይ በእውነት ጌታ ሆይ እንዲሁ በመልካም ነገር እኔን በማሰቡ ብቻ እንኳን እግዚአብሔር ሆይ ለዚህ ሰው መልካም ነገር አድርግለት ብለ ብትጸልይ ከጸሎት የተነሳ የተዘራ ነገር ቢኖር ያ ሰው ያንን ነገር ሲያጭድ ትንሽ ቆንጠረ ደግሞ ለልጄ ስጥ ቢል እግዚአብሔር የጽድቅ ምክንያት ይኖርለታል አይኖርለትም አይኖርለትም እግዚአብሔር ይመስገን ምን ዘርተናልኛ አሁን አንዳንድ ሰዎች ይሄን ልንበዘብዘው አመጣን ይላሉ አሜሪካንን አገር በቃ ይሄን ነጭ ሁሉ በቃ የራሱ ጉዳይ ለሰርተን ሰርተን ወደ አገራችን ይላሉ አረ እንዴት ባለ ጉድ ነው እንደዚህ ያለ እግዚአብሔር የሚባርከን ስለዚህ ለምትለን በመርቆ እንኳን ለሄዱበት አገር እንዲጸልዩ ለዛ አገር ሰላም እስራኤሎችን እግዚአብሔር አሳስቧል እኛ መርጠን ለመጣንበት ለአሜሪካን አገር እንዴት አንጸልይ ለዚህ ምድር ልንጸልይ ይገባል ሰዎች ቤት ብናርፍ ለነዛ ሰዎች እንጸልያለን ስራ ባይኖራቸው እንግድነት አርፋችሁ ከሆነ ምን አለ ለነዛ ሰዎች ቤተሰብ ቢጸልይ መጸለይ ለነዛ ሰዎች እግዚአብሔር የበረከት ሰዎች ያረጋቸዋል ዮሴፍ ጲጢፋራ ቤት ገብቶ ቤቱ ሁሉ ተባረከ እግዚአብሔር የተመሰገነ ይሁን ፕሮሞት ሁሉ ተደረገ ስለዚህ ዝም ብለህ
ቁጭ ብለን ብቻ በቃ እግዚአብሔር ለኔ ኑሮ ብዙ ሰዎች እድሜ ልካቸውን እንዳማረሩ ይኖራሉ። በቃ እድሜ ልካቸውን እንዳማረሩ እንደው እናመሰግንበት ምንም የለም። እንደው በምን ተነፍሰው እንኳን አየር እንዴ አልጋ ላይ አለመሆናችን እግዚአብሔርን ያመሰገነ። ስለዚህ ህይወታችን የሚዘራ ነገር ሊኖረው ይገባል። እኔ አንድ ጊዜ ሰፈር የነበሩ ልጆች ነበሩና እነዚህ ልጆች ያሳዝኑኛል። እና ትምርት የላቸውም እርስ በርሳቸው ገናኛሉ ጌታን ይወዳሉ ስራ የለም። እና እንደው ካለኝ ጊዜ ቆጥቤ እንደው አስራት አውጥቼ እነዚህ ልጆች አገለግላለሁ አልኩና አንዷ ልጅ ጓደኞችሽን ሰብስበሽ በሳምንት አንድ ቀን እህት ከሊት ቤት ላገኛቸው አልኳት። እና በእውነት እግዚአብሔር ሸክም ሰጠኝ። የክርስቲያን ስራ ፈት የለም የሚል ትምርት ነው የሰጠዋቸው። እናንተ ንንገራቸው አልኳቸው የምታገለግሉት ጌታ አለ አልኳቸው። ከቤተሰቦቻችሁ ጋር በቃ እኔ ከሰራተኛ ጋር እጣላለሁ አንዳንዶቹ ስራ አይሰሩም በቃ እንዲሁ ክርስቲያን በቃ ተገናኝቶ መጫወት የጌታን ነገር መጫወት ነው በቃ መጫወት ቸርች ሄዶ መጫወት መጫወት ማጫወት መጫወት ምንም ነገር ጊዜው በሙሉ እንደዚህ ያልቃል። እና ይሄንን አታድርጉ። እግዚአብሔር እንዲባርካችሁ የምትፈልጉ ከሆነ ጊዜያችሁ ለጌታ ቀድሱለት። ተገናኝታችሁ ጸልዩ። እቤታችሁ ማድቤቱን አጽሉ። የእናታችሁን የቤተሰቦቻችሁን በሙሉ አልጋ በማንጠፍ መልካም ነገር እግዚአብሔር ዮሴፍ ባሪያ ሆኖ እንኳን እንዲከሰራ ሰው የእናቴ አባቱን ቤት እንዴት አይሰራ አይደለም። ስለዚህ ስሩ። እግዚአብሔር ምን አለ ትሉኛላችሁ? ለጸጉራችሁ መሰሪያ ጫማችሁን ልብሳችሁን እግዚአብሔር ደሞዛችሁን ይከፍላችኋል። እግዚአብሔርን ግን እንደሚያገለግል ሰው ነው ጌታ ሆይ ለላንተ ነው ላንተ ክብር ነው ማረገው ብላችሁ ዮሴፍ ባሪያ ሆኖ ይሄን ካደረገ እኔ እንዴት አላደርግም አንተን አገለግላለሁ በአባቴ ቤት እንዴት አላገለግልም የጠፋው ልጅ እንኳን ሲመለስ እንደ ባለሙያ ልሁን ብሎ ነው ያለው። እንደ ባለሙያ ሆናችሁ ለምን አታገለግሉ? በእውነት ነው የምነግራችሁ አንዳንዶቹ ያስተማርኳቸው ያለ ትምርቱን ሳልጨርስ አንዷ በጣም መባረክ ጀመርኩ አለች። እኔ ከሰራተኛ እየተጣላሁ አንቺ ታሰድብኛለሽ እዚህ ደሞዝ እየተቀበልሽ እኔን እነ በእናቴ ታስቆጭኛለሽ አትሰሪም እየተጨቃጨቀች መጣ። ከሰራተኛ ተሰዳድባ እዛ ከህቶች ጋር ጸሎትና ቶኪ ቶኪ አይቀርም ወገኖቼ። ከዛ ይሄ ትምርት ሲናካት ምን ታረጋለች? ቤት ውስጥ ማድቤት ሁሉ ማጽዳት ጀመርኳለች። የሚገርም ቸርች እንኳን ሳለው እንደዛም ልክ ያላቀም ያምልኮ መንፈስ በላይ ላይ ፈሰሳለች። እየሰሩ ነው ጸጋም ይመጣው። እየደከሙ ነው ጸጋም ይመጣው። ጸጋ ቁጭ ብሎ አይመጣም ድብርት ነው የሚመጣው። ሰው ቁጭ ሲል ድብርት ነው የሚመጣው። ህመም ይመጣል። ሰውነታችን ይታመማል። አይምሮአችን ይፈዛል። ሰውነታችን ይተሳሰራል። እና መጥፎ ልማድ እናበጃለን። የቴሌቪዥን ልማድ እናበጃለን። የዩቲዩብ ልማድ እናበጃለን። የወሬ ልማድ እናበጃለን። ነገር ግን ጊዜያችንን ዋጅተን ለእግዚአብሔር ክብር ብንኖር ክብር ለእግዚአብሔር ይሁን እግዚአብሔር ጸጋ ያበዛልና። ብዙ ክርስቲያኖች ሰይጣን አታክ እንዴት እንደሚያረጋቸው አቁ ስራቸውን በሙሉ ከጃቸው ይነጥቃል። በቃ ቁጭ አርጎ አፍዝዛ ደንግስ በቃ እንዳለ በቃ መስራቱ ላይችሉ በጧት ተነስተ መስራት በጧት መነሳ ይሄ ሰልፍ ኢምፕሎይድ ማ የሆኑ ሰዎችማ በጣም በጣም አስቸጋሪ ነው። ድብር ሲላች ሞቅ ሲለውጣለው የኔ መድኃኒዓለም የሚሉ ሰዎች አሉ። በቃ የኔ መድኃኒዓለም ያመጣዋል ይላል የመስዋዕቱን በግ ያዘጋጃል። እና ሰው እንዴት ነው እሱ የራሱን ስራ በትጋት የማይሰራው? you know እንደዚህ ምን ሆኖ ነው every day redeem መደረግ አለበት። እግዚአብሔር ገንዘብ ሰርታችሁ ብዙ ብታገኙ ለራሳችሁም ለእግዚአብሔርም ስራ ለመልካም ነገር ሁሉ የምትጠቅሙ ኪሳችሁ ገንዘብ ይኖራችኋል። የምትዘሩት ዘር ይኖራችኋል። እግዚአብሔር ለዘሪ ዘርን የሚሰጠው ገበሬ ለመሆን ፍላጎት ለሌለው ሰው አይሰጥም። ለሚዘራ ሰው ነው ዘር የሚሰጠው። የገንዘብ ዘር ይሰጣችኋል። እተቸገረ ብታገኙ ኪሳችሁን አውጣታችሁ እግዚአብሔር ይባርክ ትላላችሁ። የታመመ ጠይቁ ባዶ እጃችሁን አትሆኑም። ወንድምህት አተቸግሮ ብታዩ እግዚአብሔር ያውቃል አትሉትም። ምትዳብሱታላችሁ ትነኩታላችሁ በበረከት እግዚአብሔር ይመስገን። ስለዚህ በህይወታችን የእግዚአብሔርን ጸጋ በስንፍና መያዝ ውድ ወገኖቼ በጣም ብዙ ክርስቲያኖች እኔ እውነቴን ነው የምነግራችሁ ወገኖቼ እመኑኝ የምነግራችሁ ነገር በጣም ብዙ ክርስቲያኖች እግዚአብሔር ጠራኝ ብለው ትልልቅ ራይ እንዳላቸው ተናገሩ በመድከም የሚገለጠውን ጸጋ በመጋደል የሚገለጠውን ጸጋ በመቀመጥ እንዲሁ በተአምር እንዲሆን ይፈልጋሉ። ብዙዎቹ አርጅተዋል፣ ወደ ጌታ ሄደዋል የተመኙትን ሳያዩ። የማይንቀሳቀስ ሰው፣ የማይደክም ሰው፣ የማያገለግል ሰው፣ የማይጣጣር ሰው የእግዚአብሔርን ጸጋ አቀ እግዚአብሔር ከዚህ ያውጣል። ውድ ወገኖቼ እግዚአብሔርን ጸጋ እንዳናባክን እግዚአብሔር ይርዳን። ተመልከቱት ኤፌሶን 4:28 ላይ የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ምን ያርግ? ጌታ ይባርከኛል ብሎ በቃ ይባርከኛል እያለ ይጮህ አይልም መጽሐፍ ቅዱስ። በገዛ እጆቹ መልካምን እየሰራ ይድከም። ምን እንዲያርግ? ይበቃኛል እኔ ነኝ የሚያስፈልገኝ ጥቂት ነው በቃ እኔ ጌታ ይመስገን እቺው ነች እኔ ይወት ሌላ ነገር አልፈልግም እኔ በቃ ትንሽ አንድ እንጀራ እና ወጥ ካገኘው አለቀ የሚሉ ሰዎች አሉ ወገኖቼ። ወል ነገር ግን መጽሐፍ ቅዱስ እኛ ዘሪዎች ነን፣ በላተኞች ብቻ አይደለም፣ እንጀራ እና ወጥ ብቻ አይደለም ያስፈልገን። ሰርተን ያገኘነው የሚዘራበት ቦታ አለ። የጎደላቸው አሉ። መስራት የማይችሉ የታመሙ ሰዎች ሊኖሩ ይችላሉ። ዘመዶቻችን ችግር ላይ ቢወድቁ ማን ይርዳቸው? ማን ይርዳቸው? እኛ እዚህ ዘላንድ ኦፍ ኦፖርቹኒቲ መተን በስንፍና በድብርት ኖረን የራሳችንን ታሪክ ሁሉ አፍዝዘን አፍዝዘን አላደለም ጦረታ እድሜ ውስጥ እንዴት እንገባለን? ዘላንድ ኦፍ ኦፖርቹኒቲ መተው ሰዎች ስንት ነገር ሰርተው ህይወታችንን እንዴት እንደጀዘበ ሰው እናሳልፋለን። እግዚአብሔር ይህንን የስንፍና መንፈስ ይውሰድልን። ስለዚህ እግዚአብሔር በሚሰጠን ነገር ሁሉ ብንጣጣር ለጎደላቸው ሰዎች እንደክማለን። እኔ በጣም ብዙ ሰዎች ቤተሰቦቻቸው የሚረዱ ዘመዶቻቸው የሚረዱ አይቻለሁ። ሃርድ ወርከር የሆኑ ሰዎች ናቸው እነዚህ ሰዎች። የሚደክም ሰው ለቁም ነገር የሚያረገው ነገር ሁሉ እግዚአብሔር ይቆጥርለታል፣ ያይለታል። ሰነፍ የሚዘራው ነገር ሊኖረው አይችልም። እግዚአብሔር ይሄንን ከእግዚአብሔር ህዝብ በእውነት እግዚአብሔር ይንቀልልን። ክብር ለእግዚአብሔር ይሁን። ስለዚህ በአጠቃላይ ስንመለከት ዛሬ በምንማረው ትምህርት ውስጥ በድካም በጥረት የሚገለጥ ጸጋ እንዳለ ነው የምናየው። የጠራቸው ጸጋ ተከታዮች ያደረጋቸው እንዲከተሉት ጌታ ከመጡለት በኋላ ወደ ራሱ ካመጣቸው በኋላ በውስጣቸው ገብቶ ያ የጠራቸው ጌታ በሚሰራው አሰራር ጸጋው ይገለጣል። በድካም ይገለጣል፣ በጥረት ይገለጣል፣ በተጋድሎ ይገለጣል። እግዚአብሔር የተመሰገነ ይሁን። ለዚህ አይነተኛ ምሳሌ ማን ነው? ኢሳይያስ 53 ላይ ብትመለከቱ ኢየሱስ ያዳነ እንዴት ነው? ንቁጭ ብሎ ነው ኢየሱስ ነኝ በቃ እኔ በቃ እንዲሁ ብዳብሳችሁ ትድናላችሁ ብሎ ነው? ከነፍሱ ድካም ብርሃንን ያያል ይላል። የደከመ ጌታ ነው። በላብ በጥረት በምጥ የጸለየ ጌታ ነው። በእግሮቹ ከቦታ ቦታ ከከተማ ከተማ እየሄደ ነው። እየተነጠቀ አይደለም ያገለገለው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ብዙ ጊዜ በእንደዚህ ያለ አይነት ጥረት ውስጥ እንዳለፈ መርሳት የለብንም። እኔን ምሰሉኝ ነው ያለው ጌታ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ጸጋው የተገለጠው ኢሳይያስ 53 ማንበብ ትችላላችሁ። ከነፍሱ ድካም ምንን ያህል ብርሃንን ያህል። ክብር ለእግዚአብሔር ይሁን። የሰነፎች አምላክ አይደለም ጌታ ኢየሱስ። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ በአካል የተገለጠ መድኃኔዓለም የዓለም ሁሉ መድኃኒት የናዝሬቱ ኢየሱስ በዛ በሰው አካል ተገልጦ ውድ ወገኖቼ እንደዛ የደከመበት የሱ ጸጋ የተገለጠው ያ የሱ ጸጋ ይሄው ጌታ ነው እኛ ውስጥ የሚገባው። ይሄው ጌታ ነው እኛ ውስጥ የሚገባው። እኛ ጋር ሲመጣ ሰነፍ አይሆንም። ክብር ለእግዚአብሔር ይሁን። የጌቶች ጌታ የነገስታት ንጉስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ለሚሞተው ሰውነታችን ኃይል እየሰጠን ጸጋ እየሰጠን ያበረታናል። እግዚአብሔር የተመሰገነ ይሁን። ስለዚህ መጽሐፍ ቅዱስ እንደሚነግረን በጣም አድርገን ልንጠነቀቅ የሚገባው የእግዚአብሔርን ጸጋ እንዳንጥል ነው። የእግዚአብሔርን ጸጋ እንዳንጥል ነው። በተቻለ መጠን በመንፈሳዊ ሕይወታችን እነዚህን ነገሮች ማሰብ አለብን። ሐዋርያው ጳውሎስ ለጢሞቴዎስ የመከረው ምክር ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ ምን እንድታረግ እንድታነሳሳ አሳስብሃለሁ ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ነው ያነበብኩት ቁጥር 6 ላይ አሳስብሃለሁ። የእግዚአብሔር ኃይልና የፍርሃት የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ኃይል እግዚአብሔር ሰጥቶት ከሆነ ለምን ያነሳሳዋል? ለምን ኃይሉ ዝም ብሎ አይሰራም? የእግዚአብሔር ነገር ሪስፖንድ የሚያረጋው የሚንቀሳቀስ ሰው ሲኖር ነው፣ የሚሰራ ሰው ሲኖር ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ውስጡ የተቀመጠውን ጸጋ በቃ እንዲሁ በቃ እኔ የለኝም እስካሁን አላንቀሳቀሰኝ፣ አንቀሳቅሰው ነው የሚለው። ውስጥ ያለውን ጸጋ እንድታነሳሳ፣ አንተ ውስጥ ያለውን አነሳሳ። እኔ ሰው ብቻ አይደለሁም፣ እግዚአብሔር ጸጋውን የሰጠኝ የእግዚአብሔር መንፈስ ያለብኝ ነኝ በማለት ኑር። ክብር ለእግዚአብሔር ይሁን። እኔ የማምነው ድሮ ጌታን ከማመኑ በፊት ሰራተኛ የነበረ ክርስቲያን ጌታን ከተቀበለ በኋላ የበለጠ ይሰራል፣ የበለጠ ይሰራል። ክብር ለእግዚአብሔር ይሁን። ይሲ ድሮ በጌታ እያለ ይዘራ የነበረ ጌታ ያውቃል፣ እኔ ድሮ በላብ ነበር የኖርኩት አሁን በትንሹ ነው የምዘረው አይልም። የበለጠ ይሰራል፣ የበለጠ ይሰራል። ስለዚህ በቤት ያለን ብንሆን፣ በሰው ቤት የምንሰራ ብንሆን፣ በፋብሪካ በተለያየ የግል ስራ ቢኖረን ክርስቲያን የሆነ ሰው ሰራተኛ ነው። ክብር ለእግዚአብሔር ይሁን። ጊዜውን በመቦዘን በተለያዩ የስንፍና ምክንያቶች አያጠፋም። ውድ የጌታ ልጆች እመኑኝ፣ የምነግራችሁን ነገር ተማሪዎች ሳገለግል ያየሁትን እውነተኛ ታሪክ ነው የምነግራቸው። ተማሪዎች ሳገለግል ብዙ ተማሪዎች ፈተና ይወድቃሉ። መጀመሪያ እንደጀመርኩ 12 ተማሪዎች በፎርስ ዲስሚሳል ከዩኒቨርሲቲ ወጡ። ደነገጥኩኝ እና እነዚህ ልጆች ለምንድን ነው ወጡት ብዬ ስል በጣም ጥሩ ጥሩ ክርስቲያኖች ናቸው፣ ምንድን ነው ያወጣቸው? ከዛ በኋላ እኔ እንደውም እኔ ትምህርታቸው ላይ ለማተኮርም አላማ አልነበረኝም። እኔ እያገለገልኳቸው በምንም አይነት በትምህርታቸው መስነፍ የለባቸውም ብዬ ይህን ፕራዮሪቲ መውሰድ እንዳለብኝ አሰብኩ። እና ተማሪዎቹ አንዳንዶቹ ስታያቸው ምን እንደሚያደርግ ጥናት አጠናሁኝ። 6 ኪሎ ሄዳለሁ፣ 4 ኪሎ ሄዳለሁ፣ ብዙ ጥናት አጠናሁ። በተቻለ መጠን ተማሪዎቹ ጊዜያቸው እንዴት እንደሚጠፋ ምን እንደሚያደርጋቸው ሰይጣን ታውቃላችሁ። ክርስቲያን የክርስቲያን ጨዋታ ስለሚጫወት ቡና እየጠጣ እያለ ሻይ እየጠጣ የሚጫወቱ ጸጋ አለበት ነው። እህቶች ናቸው፣ ወንድሞች ናቸው። የፍቅር ጨዋታ ነው፣ የጌታ ነው። በጸጋ ቡና እየጠጣ እያለ በቃ ጊዜውን ጨርሳል። እግዚአብሔር ያሳያችሁ ጊዜ እንደሚያልፍ አየሁኝ እንዴት እንደሚያደርጉ። እና ደህና ሊያጠኑ እያሉ እንደዚህ ጥሩ የጥናት መንፈስ እየመጣላቸው ሳለ ሻይ አንጠጣም ይባባላሉ። አንዱ ይመጣ እንዳነሳው የሰለቸው ነው፣ ያኛው ብዙ አጥንቶ ጠግሞ ነው ይህን የሚጠራው። ከዛ ደግሞ ሌላው በቃ በኋላ አጠናለሁ ከወንድሞች ጋር ከወንድሞች እህቶች ጋር መሆን እና በተለይ እህቶችማ ካሉማ ሀንጋውት ለማድረግ በጣም ደስ ይላል። ጌታ ይመስገን። ስለዚህ ከእነሱ ጋር ተያይዞ አብሮ ይሄዳሉ፣ ሻይ ቦታ ያወራሉ፣ ይጫወታሉ። ማንም ሄዳችሁ ተማሪዎቹን ብታያርጓቸው ብትጋብዟቸው ብድግ ብለው ይሄዳሉ። ጥናት አለኝ ሲሉ አላይም። እኔ ገና አሁን ነው የመጣሁት አይሉም። እኔ ያልጨረስኩት ነገር አለኝ አይሉም። ብድግ ብለው ነው የሚሄዱት። ስራ አለኝ አይሉም። በቃ ማንም ሰው እንደተሰጣ ቆሎ ይዘግናቸዋል። በቃ ከዛ በኋላ ይሄንን ማስተማር ጀመርኩ። ልነግራችሁ አልችልም። ይኸው ትራንስክሪፕታቸውን እያመጡ ግሬዳቸውን ያሳዩኛል። ይህን ትምህርት ካስተማርክበት ጊዜ ጀምሮ ግሬዴን ዲፍረንሱን እያሉ በርካታ ልጆች ያሳዩኛል። አንድ ልጅ ነበረ፣ ምናልባት አንዳንድ ቦታ ሳስተምር ብዙዎቻችሁ ሰምታችኋል። የጂሚ ጓደኛ ነው። ይሄ ልጅ የሁሉ ሰው ጩሎ ነው። እከልዬ እንዲያርግልን ሲሉት እነሱ እኮ ጥናት ለማጥናት እራት ለመብላትም ጊዜ የላቸውም። የእነሱን እራቱን በልቶ የእነሱን እራት ይዞ ያስቀምጣል ዶርም። የዛን ሻይ ያወጣል፣ የዚህን ሻይ ያወጣል። እነዚህ እኮ የማይበሉት እኮ ሻይ የማይጠጡት ጥናታቸውን ለማጥናት ላይብረሪ በትኩሱ ሊያጠኑ እኮ ነው ምግባቸውን የተዉት። እሱ እከልዬ ፖስታ ይልኝ ይሉታል። ፖስታ ቤት ይሄዳል። እከል ራይድ አብሯቸው እንደ ይፈል ታክሲ ድረስ አብሯቸው ይሄዳል፣ ይመጣል። ብሬክ ተማሪዎቹ ዝብርቅርቅ ነው ፕሮግራማቸው ሜዲካል ስኩል እና ወደ ክፍለ ሀገር የሚሄዱት እስቲ ትኬት ክፍለ ሀገር ለሊት ተነስቶ አውቶቡስ ትኬት ትቆርጥላቸዋል። ትኬት ጸጋውን አግኝቶ ነው እንዴ ነው ሰርቫይቭ የሚያደርገው ላለው ሁልጊዜ ሳይሆን ናይስ ነው፣ በጣም ናይስ ጸጋ ያለው ይመስላል። ጸጋ የሚነጥቅ መንፈስ ነው ያለው። አንድ ቀን ግሬዱ ሁሉ ተበላሸና መጣ። ተስፍሽ እባክህ ጸልይልኝ አለኝ። ምን ነው ግሬዴ ሁሉ ተበላሸ፣ በጣም ኒንጃ ሰርቫይቭ ማድረጌን ሁሉ ፈራው አለ። በል እንጂ እለለለለለለ በል ጩሎ እለለ በል ሰው ሁሉ የዘራውን ነው የሚያጭደው ጩሎነት ዘርተሃል ፉል ታይም ጩሎ ትሆናለህ አልኩት ፉል ታይም ጩሎ ትሆናለህ ከዛ ደነገጠ አልጸልይልህም በጣም ውስጤ ይቆጣል አልጸልይልህም ጩሎነ ጩሎነትን ዘራ አንተ ሌላ ሁሉ ሲያጠና አንተ ራስን ጥናት እየጣንክ ምሰራቸው ነገሮች ታቃል አይደለም ጩሎ ነው የምትመስለው በስንት ነጥብ ነው የገባው አልኩት እንደዚህ አሁን ከዚህ ስትወጣ ምን እንደምትሆን ልንገር የፉል ታይም ጩሎነት ምን እንደሚመስል ምናልባት ኤሌመንታሪ ስኩል አስተማሪ ትሆናለህ እነዚህ የተላላካቸው ጓደኞች አድሮ ከኛ ጋር ነበር ብለ የለበሱት እኔ ነው የሚሰጡ አንተ የዳህ ልጅ ነህ ምንም አትሆንም አልኩት ስም አልኩት እኔ አልጸልይልህም ይሄን ጩሎነትን ጥለ ጅብ የነከሰ አህያ እንደማይለቅ በፍርሃት ትምህርትን ነክሰ ያዝ አልኩት ሂድ ምን ልበላችሁ ሽር 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 ዛሬ ታወቀ ፕላስቲክ ሰርጀን ነው እግዚአብሔር ይመስገን ውድ ወገኖቼ ትምህርታችን ስራችን ከጃችን የሚያመልጠን በጣም መንፈሳዊ በማይመስሉ መንፈሳዊ በሚመስል የቦዘኔ መንፈስ የጩሎነት መንፈስ ጊዜያችንን ሁሉ እናጠፋለን እግዚአብሔር በትምህርት ይሁን በስራ ይሁን በቢዝነስ ይሁን የሰጠንን ነገር በሙሉ በትጋት በጥረት በመጋደል ልናደርገው እንደሚገባ መርሳት የለብን ብዙ ምሳሌ ልሰጣችሁ እችላለሁ ጊዜ ላለመውሰድ ነው how do you spend your time እሺ ጊዜያችሁን በጨዋታ በወሬ የሚጨርሱባችሁን ሰዎች ልክ አትክልት እንደሚታረም ቅንጥስ ሪሌሽንሺፑን በገደብ እዛው በጠበል ጠበል አላይዟችሁ እዛው በጠበል በገደብ እና ነገሮቻችንን ትሪም ማድረግ አለብን እኔ ጠራኝ ሰው ሁሉ ጋር ቢሄድ በሬዲዮ የምትሰሙትን አገልግሎት በፍጹም ማገልገል አልችልም እንደወረደ አገልጋይ ሆን ነበር ዋው ሃይ ሚል there is no way ጊዜ ያስፈልጋል ዲሲፕሊን መሆን ያስፈልጋል መሰብሰብ ያስፈልጋል እንደዛ ካልሆነ ማገልገል አይቻልም ስለዚህ እግዚአብሔር በህይወታችሁ ጸጋው እንዲገለጥ ትፈልጋላችሁ እግዚአብሔር ትጋት ይስጣችሁ እግዚአብሔር የሰጠንን ጸጋ እንዳናባክን የሚጋደል የሚተጋ ሌበር የሚያረግ ልብ ይስጠን ያኔ እንደዛ ስትሆኑ እናንተ አይደላችሁ የምትደክሙት ጳውሎስ ምን ይላል እኔ አይደለሁም የእግዚአብሔር ጸጋ ነው እንጂ ታወቃችኋል የኃይል ሰፕላይ ሲመጣላችሁ ይታወቃችኋል እመኑኝ እመኑኝ ወገኖቼ የኃይል ጸጋ ይመጣላችሁ እኔ ብዙ ጊዜ ማልተኛው